የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤናስን አድማጮችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ተመረጥ ከኢትዮጵያ ተነስቶ ስዊድን ስቶክሆልም አየር ማረፊያ መድረሻውን ባደረገው የኢትዮጵያ አየር መንገድ በሆነው አውሮፕላን ቀመጫኛ ውስጥ ለ8 ሰዓት ተደብቆ ስዊድን አርላንዳ ገብቷል። የተባለው የ24 አመት ወጣት በሰላም ገብቷል። ታዲያ ምን እንደሊሆን ምን ቸገረው ምን አጣ የውጭና ፋቂ የሚስምንሰጠው ይሆን? ይህኛ ካድሬዎች እንደሚሉት እድገት 11 በመቶ አድጋናል ነገሮቻችን 11 በመቶ እኛ 11 በመቶ እድገቱ 11 በመቶ ስለጣኔው ሴኩሪቲው ዲሞክራሲው የሰዎች እኩልነት ወዘተርፈ ያሉ የሚደሰኩሩት የኛን ባገነነች ወጣቱ የ24 አመት ልጅ ምን አለው ቢባ አሸባሪ የአየር መንገዱን ስም የሚያስጠፋ እንዲና እንዲያያሉ ይደሰኩራሉ። መቼም ያልቀባቸው ታዲያ የ24 አመት ልጅ በዚህ ሁኔታ ሀገር ለቆ የወጣው የመረረ የሰለቸ የከረረ የብሔርተኝነትና የጎሰኝነት የበዛባት ኢትዮጵያ ሌላ ችግር አፈቶ ከፊት ለፊት መጥቶባታል። እሱም ረሃብ። ይሄንን ስንል ረሃብ ይታል ልንል እንችላለን። ረሃብ ቀና አይሰጥም ይላሉ አባቶቻችን። ቆሞ ያየ ከመሞት ማምለጥ ነው ያለው አንደኛው በጀልባ በመርከብ በባህር ይሄዳል። አንደኛው ደግሞ አየር መንገድ ውስጥ ተደብቆ እቃ መጫኛው ከሞት ከመሞት ብሎ ይመጣል። በሀገራችን ሰሜኑን አለ እንጂ ብዙሃኑ የመሃል ከተማ አዝ ተጎሳቅሏል ተርቧል። ለማና ቤት ይበል በስልጣን ላይ እያሉ የነሱ ጀሌዎች ይምነሸነሻሉ። በየቤቱ በቀን አንድ የሚበላ ቤት ይቁጠር። የዛሬ 15 ዓመት ገደማ ነው ሟቹ አቶ መለስ እንዲህ አሉ። የዛሬ 10 ዓመት ኢትዮጵያ በቀን 3 ጊዜ መብላት የሚያስችላት አቅም ላይ ደርሳለች። እንዲህ ብለው ነበር ከሞት ተመለሱ ቢያዩን በቀን 1 ጊዜ መብላት ፈተና ሆኖብናል። ታዲያ እንዲህ ባለ ራዩ መሪ ራያቸው ይውሸት ነበር ለካ። በሀገራችን በሰሜን ምስራቅ በተለያዩ አካባቢዎች የተከሰተው ድርቅ መጠኑ እየጨመረ መጥቷል። ጉዳዩ ይበልጥ አሳሳቢ የሚያደርገው ተመሳሳይ ድርቅ መጪው አመት 2008 ዓመተ ምህረት በጥቅምትና በህዳር ወር ላይ ሊከሰት ይችላል ባለሙያዎች እየጠቆሙ ይገኛሉ። ይሁን እንጂ ገዢው መንግስት አሁንም የችግሩ አሳሳቢነት ወደ ጎን በማድረግ የስርዓቱን ደጋፊ አቀንቃኝ ከሆኑ ከዲያስፖራ አስረሽሞች ጋር እያለ ከበረው እየደለቀ ዘፈን እያወጣ በውስኪም ነሸነሻል። የተራቡትን ማንዞር ብሎ ያያቸው። ሆኖም በሀገራችን በተለይ በሰሜን ምስራቅ የተከሰተው ድርቅ እንስሳቶችን ከፍተኛ ሁኔታ እየገደለ ሆኖም በሀገራችን ይቅርታ የሚገኝ ሲሆን በሰዎች ላይ ቁጥር ቀላል የማይባል የሞት አደጋ እያንዣበበ ይገኛል። በአካባቢው የሚኖሩ ሰዎች በሰውነት መድከም ተከትለውም የሚመጣ በሽታ እየተጠቁ ናቸው። ይህ እውነት ከባለፈው ቀናት ዛሬ ላይ ከኢትዮጵያ አልፎ በዓለም ላይ መረጃ እየተሰራጨ ይገኛል። ይህን ተከትሎ ገዢው መንግስት መረጃ ደብቆ የሚያስፈልጋቁት ሊከሽፍበት ችሏል። የመንግስት ውስጥ ሳይሳካ የቀረው የመንግስት ኮሚሽን ጉዳይ ኃላፊ አቶ ሬድዋን ሁሴን 700 ሚሊዮን ብር በጀት የያዝን መሆናችን ችግሩን መቆጣጠር እንችላለን በማለት መግለጫ ሰጥተዋል። ነገሩ ይበልጥ ሐሳብ የሚያደርገው እንደሳቸው ገለጻ ምንም አይነት የውጭ እርዳታ አያስፈልገንም፣ የዚህን ያህል ሐሳቢ ደረጃ አልደረስንም ማለታቸው ነው። እሳቸው ይህን ይበሉ እንጂ አሁንም ላይ የተከሰተው ድርቅ እና በቀጣዩ ዓመት ሊከሰታል ተብሎ የሚገመተው ድርቅ ለመንግስት ቅድመ ዝግጅት ማነስ እና እርዳታ ድርጅቶችን መንግስት በተለመደው መንገድ እየተከላከለ የሚቀጥል ከሆነ ከሀገራችን አስከፊ ሁኔታ ውስጥ የሚከሰት ነው። መንግስት 700 ሚሊዮን ብር መደብ ይበል እንጂ በመንግስት የአሰራር ብልሹነትና ስር ከሰደደ ሙስና አንጻር ችግሩን የቱን ያህል ተቀቅ እንደማያደርገው እውን ነው። መንግስት በተለያየ ወቅት ኢትዮጵያ በምግብ ራሷን ችላለች ይበል እንጂ አብዛኛው ኢትዮጵያዊ ጾም አዳሪ ነው። ከዚህም ቀደም ተመሳሳይ ድርቅ ተከስቷል። መንግስት እርዳታ ያስፈልጋቸውም ችግሩን መቋቋም እንችላለን በማለት ዓለም አቀፍ ድርጅቶችን ድጋፍ ማድረግ ባለመቻላቸው በሰውና በእንስሳት ላይ ቁጥሩን ቀላል የማይባል ሞት ተከስቷል። ድርቁ ሊከሰት የቻለበት ዋነኛ ምክንያት ከዓለም አቀፍ የአየር ንብረት ለውጥ ጋር በመገናኘት ነው። በጠንካራ የመንግስት አስተዳደር ራሳቸውን ላዋቀሩ ሀገራት ይህ አይነቱ ድርቅ በሚከሰትበት ወቅት ከመንግስት የሚጠባበቁ በጀትና የእህል ክምችት በመጠቀም ችግሩን ለመቋቋም ጥረት ያደርጋሉ። እንዲህ አይነቱ መሰረት የሌለው መንግስትና ህዝብ ደግሞ በለጋሽ ሀገራት የገንዘብ ድጎማ የምግብ እርዳታ ይደረጋል። በተለይ ደግሞ አምባገነን መንግስታት በሚመሩት አገር ድርቅ ችግር የሚከሰትበት ወቅት ችግሩን አፍኖ መያዝ ዋነኛ መገለጫ ነው። እንደ ምክንያትነት የሚነገረው እርዳታ አያስፈልገንም ራሳችንን ችለናል በሚል ባዶ ቃላት ሆኗል። ታዲያ ባዶ ቃላቱ ሌሎች የውጭ ዓለማት ወይ ደግሞ ሚዲያዎች እንዳያዩት ራሳቸውን ደብቀው ሰሞኑን ከዚህ በሄዱ ከተለያየ ዓለም በመጡ ዲያስፖራዎች ጋራ ውስኪ እየተራጨ ይመነሸነሻሉ። በሰሜን እንስሳቱ ውሃ አጥቶ ሰው ምግብ አጥቶ የምግብ ያለ ይላል። እንግዲህ ኢትዮጵያ ከዚህ በኋላ ረሃብ አይቀንላለን፣ ረሃብ ቀን አይሰጥምና ወገኖቻቸውን ሄደው ከዚህ የሚሄዱ ዲያስፖራዎች ከሌላም ዓለም የሄዱ ዲያስፖራዎች ገንዘባቸውን ለባለስልጣኖችና ለአምባገነኖች ከሚረጩ ወደታች ወረድ ብለው በረሃብ እያለቀ ያለውን ህዝብ ቢመለከቱ እንዴት የተሻለ ነበረ። ገንዘባቸውን በማይገባና አለባሌ ባልሆነ ገና ህልም በሆኑ መሬቶች፣ ህልም በሆኑ በኢንቨስትመንት ትልልቅ እርሻዎች ላይ ህልማቸውን ይዘው ወደታች ከሚወርዱ ለህዝብ ደራሽ ህዝብ ነውና ወደ ህዝባቸው ፊታቸውን ቢያዘሩ መልካም ነው እንላለን። መልካም ቀን።
እንደምን አረፈዳችሁ አድማጮቻችን። የኢትዮጵያ ድምጽ ሬዲዮ ሳምንታዊ ፕሮግራሙን ጀምሯል። እንግዲህ በተሰማችሁት መግቢያ ፕሮግራማችንን ጀምረናል። እንደምን አረፈድሽ ሰምቢያ?
እንደምን አረፈዳችሁ። እንግዲህ በጀመርነው መግቢያ ላይ እንዳየነው ኢትዮጵያ ውስጥ ባለው ረሃብ፣ ኢትዮጵያ ሰሜኑ ክፍል ያለውን ረሃብ በሚያመለክት ትንሽ ጽሑፍ ነው የገባነው መግቢያ። ያንን ረሃብ እንግዲህ በአዲሱ ዓመት ሁልጊዜም አዳዲስ ነገር ቪዥን ማድረግ አለብን። በአዲሱ ዓመት ቪዥን የምናደርገው ነገር ምንድን ነው? ሀገራችን ከረሃብ ትረፍ የሚል ነው። እና በአዲሱ ዓመት እኛ የምንመኝላት ለሀገራችን እንግዲህ ኢትዮጵያ ሕዝብ ከዚህ በኋላ በረሃብ ባይቀጣ ረሃብ ባያየው መልካም ነው እንላለን። አዲሱን ዓመት የብልጽግናና የመልካም የድል እንዲሆንላት እንመኛለን። መልካም ቆይታ።
አዎ እንግዲህ የኢትዮጵያ ድምጽ ሬዲዮ በዛሬ ዝግጅቱ የተለያዩ ነገሮችን ለመዳሰስ ይሞክራል። በተለይ የኢትዮጵያ ድምጽ ሬዲዮ የተመሰረተበትን 22ኛ ዓመት ምክንያትም በማድረግ እንደሚታወቀው በየዓመቱ አዲስ ዓመት ጋር በማቀናጀት የተለያዩ ዝግጅቶችን ያቀርባል። ይህም እንግዲህ ቀደም ብለን በተከታታይ ሳምንታት እንደተናገርነው በሮክስፌልድ
አዳራሽ
ይካሄዳል ዘንድሮ ማለት ነው። ስለዚህ ያው ሁሉም ኢትዮጵያዊ ካሁኑ በመስማት የሚቻለውን ሁሉ እንዲያደርግ እንላለን ማለት ነው።
በዓል የሚመስል ነገር ማለት ያው አዲሱን አመት እንግዲህ ይሄ ሬዲዮ በዓል ምንድነው የሚያደርገው? ሁሉንም ኢትዮጵያውያን ያገናኛል። አዲሱን አመት እዛ ቦታ ላይ ስታከብረው እንትና ይሆን አገር ቤት ያለ ስሜት ነው የሚሰማ። ሁሉም ማጣቃቸውን አዳዲስ ሰዎች መታገኙ እዛ ቦታ ላይ ነው እና ማንንም እንዲቀርብ አንፈልግም። ሁሉም ሰው እንዲገኝ እንፈልጋለን። ልናደርግ የሚገባው ይሄንን ልንሰጥ የሚገባው በዛ ላይ ማድረግ የሚገባን ነገር የትኛውንም አይነት ነገር አሁን በስልክ ቁጥራችን እየደወላችሁ የትኛውንም አይነት ነገር አስተያየትም
ሆነ በሬዲዮ በዓል ዝግጅቱ ላይ እንድናደርጋለን እንዴ ሊሆን ይችላል
ቢሆን ደሞ ጥሩ ነው
ማለት ነገር ዙሪያ መናገር የምትፈልጉት መደወል ስላላችሁ እንዲሁም ደሞ ኢትዮጵያ ድምጽ ሬዲዮ ላለፉት 22 አመታት መቆየቱ ከዛ አንጻር ለአካባቢው ማህበረሰብ እየሰጠ ያለውን ጥቅም መዳሰስም ይቻላል። አስተያየት መስጠት ይሄ ቢሻሻል ይሄ ቢጨመር ይሄ ቢሆን የሚሉትንም አስተያየት ጨምሮ በቀጥታ የስልክ ቁጥር 0819100 በመደወል እስከ ዜና ባለው ሰዓት ድረስ አስተያየቶችን ማቅረብ ይችላሉ አድማጮች ማለት ነው። በካዲስ አመት ጋር ተያዙ ነገሮችን ከዚህ ቀደም ያነሳን ቆይተናል። የእንቁጣጣሽ ነገር አለ እንቁለጣጣሽ ነው የሚለውም ነገር አለ። እሱንም ቢሆን አድማጮች አሁንም ድረስ
አዳዲስ መረጃ ካላችሁ ይሰጡን ይችላሉ።
አዎ አዳዲስ መረጃዎችን ወይም ደግሞ ይሄ ነው የሚሉት ነገር ከራሳቸው አንግል ተነስተው ማቅረብ ይችላሉ። እኛ አዲስ አመት በሚቀርበት ሰሞን ይሄንን የሚመለከተውን እንግዳም እናቀርበት ሁኔታ ይኖራል። እንግዲህ በዚህ ሁኔታ እንቆያለን ማለት ነው። ዜና ተከትሎ በሚኖረን ቆይታ ወደ ኢትዮጵያ ስልክ በመደወል የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃልን በመጋበዝ በወቅታዊው የኢትዮጵያ ሁኔታ ላይ አስተያየት እንዲሰጡ እናደርጋለን። ከወዲሁ አድማጮችን እንድትከታተሉም እንጋብዛለን ማለት ነው።
መልካም ቆይታ እንላለን። መልካም አዲስ አመት እንላለን።
Bye.
አድማጮች በመከታተል ላይ ያላችሁት ኢትዮጵያ ድምጽ ሬዲዮ ነው። ቀደም ብለን በፕሮግራማችን መጀመሪያ እንዳስተዋወቅነው በአዲስ አመትና በኢትዮጵያ ድምጽ ሬዲዮ የባለ አከባበር ዙሪያ ላይ የተሰማችሁን የሚሰማችሁን ነገር ግለጹልን ባልነው መሰረት አንድ አድማጭ መስመር ላይ ይገኛሉ። ሃሎ ጠና ይስጥልኝ።
ሄሎ ጠና ይስጥልኝ። ምን ቀና ማረባላለሁ?
እንደምን አረፈሽ? እንደምን አረፈሽ?
እግዚአብሔር ይመስገን ደህና ነኝ።
ከዚሁ ከስቶክሆልም ነው።
ኦኬ።
አስተያየት ለመስጠት ነው የደወልሽው?
አዎ አስተያየት ለመስጠት ነው የደወልኩት። በኢትዮጵያውያኖች የስዊድን ህብረተሰብ በኢትዮጵያ የስዊድን በስዊድን የሚኖሩ የኢትዮጵያውያኖች የአዲስ አመትን ማል ምክንያት በማድረግ እና ኢትዮጵያ ሬዲዮ ለረጅም አመት እያገለገለን ያለ ትልቅ ጠቃሚ የሆነ ሬዲዮ ጣቢያ ስለሆነ ያንን ያው በየአመቱ ከኢትዮጵያውያኖች እየተሰባሰበ ስለሆነ ገቢ የምናገኘው ያንን እኔም ሆንኩ ያሉት ኢትዮጵያውያኖች ይህንን ሬዲዮ እንዲረዱና አዲሱን አመት ደግሞ በደስታ የጥሩ የሰላም የደስታና ይሄ ችግር መከራ ኢትዮጵያውያን ለሚመጡ ችግሮች ይሄ ሁሉ ስቃይ አልፎ ጥሩ አመት ጥሩ ጊዜ እንድናሳልፍ ኢትዮጵያውያኖችን ሁሉ እኔንም ሌላዎችንም ኢትዮጵያውያኖችን ጨምሮ በጥሩ ሁኔታ እንድናሳልፍና ሬዲዮም ለመርዳት እንድንተባበር ነው የደወልኩት።
በጣም ጥሩ። አንቺ ትከታተያለሽ አልፎ አልፎ ወይም ደግሞ ሁልጊዜም ቢሆን ኢትዮጵያ ድምጽ ሬዲዮን?
እከታተላለሁ። ያው ኢትዮጵያዊ ደሞኔ መጠን ኦርቶዶክስ ነኝ። ቤተክርስቲያን ሄዳለሁ። ከቤተክርስቲያን ከመሄዴ በፊት ሬዲዮን አዳምጬ ነው ወደ ቤተክርስቲያን የሚሄደው። አንዳንዴ እከታተለዋለሁ ብዙውን ጊዜ። በጣም የምወደው ሬዲዮ ነው። የሬዲዮውንም ሰራተኞች በጣም አመሰግናቸዋለሁ። የኢትዮጵያን ድምፅ እዚህ ጋር ሆናችሁ የኢትዮጵያን ብሶት ብዙ ነገሮችን ስለምታስተላልፉ ስራዬ ብላችሁ እዚህ ሀገር ውጭ ሀገር ስንኖር ብዙ ያው ሰርተን ለፍተን ለመኖር ነው የመጣ ነው። ጊዜያችሁን መስዋዕት አድርጋችሁ እዚህ ቦታ ተገኝታችሁ ይህን በመስራታችሁ እናንተን እናደንቅ ወዳለሁኝ።
የፊታችን ሰፕተምበር 13 የኢትዮጵያ ድምጽ ሬዲዮ በሮክስፌድ አዳራሽ ያው የተለመደ አዲስ አመት ዝግጅቱን እና የሁለተኛ አመት ክብረ በዓሉን ያከብራል። እንግዲህ 22 አመት ቆይቷል። ወደፊትም ደግሞ ከዚህ በተሻለ ሁኔታ ፕሮግራሞቹ ላለፍ እና ሌሎችንም ለማድረግ በመጨረሻ እንደው ምን ይተበቃል? ከዚህ ከስቶክሆልም እና አካባቢው ነው አሪ
እንግዲህ ባለን አቅም መርዳት አለብን። ኢትዮጵያን ሬዲዮ በየአመቱ ህዝቡ እየረዳ ነው ያለው። አሁንም ይህንን አመት እንደዛው የተለመደውን ትብብሩን ህዝቡ መቀጠል አለበት። እኔም በራሴ የራሴን አስተዋጽኦ አደርጋለሁ ብዬ አስባለሁ ከእናንተ ጋር አብሮ በመሆን።
በጣም ጥሩን በጣም ነው ብናመሰግነው። እግዚአብሔር ይስጥልን ላስተያየቱ።
ኦኬ
መልካም ጊዜ።
እኔም አመሰግናችኋለሁ።
አድማጮች በመከታተል ለቹት እዚ ከስቶኮልም ስዊድን የሚተላለፈው ኢትዮጵያ ድምጽ ሬዲዮ ነው። እዚ ስቱዲያችን ውስጥ አሁን የህፃናት ፕሮግራም አዘጋጃችን ተሾመ ይገኛል። ጥሩ ዜና ይዞ የመጣ ይመስላል። ከሱ ጋር ቆይታ እናደርጋለን። እንደምን አረፈርክ ተሸ?
እንጠና ስትልኝ እንደምን አረፈራችሁ?
እንግዲህ እናመሰግናለን። እንኳን ደህና መጣ ወደ ስቱዲዮ በድጋሚ ማለት ነው ከረጅም ጊዜ በኋላ። ምን ከጅ እስቲ?
አዎ በእውነቱ ጥሩ ከበድ ያለ ጥያቄ። ምን ከጅ ብዙ ነው ወይም ትንሽ አደርገዋለሁ። እና ዋናው ምንድን ነው ከዚህ በፊት የልጆች ፕሮግራምን እንደ ቀልድ ነበር የጀመርኩት እና የምችለውም አልመሰለኝም ነበረ። አንዱ ለፕሮግራም መላክ ሲጀምር ከጊዜ ወደ ጊዜ ሰዎች የተለያየ ነገር ማውራት ሲጀምሩ ይሄን ያሉ ለከዋጋ እንዳለው አላወቅኩም ነበርና ያንን በማለት ያው ረጅም ጊዜ ቆየና ያንን ስናረግ ብዙ ጊዜ ከብዙ ሰዎች ጋር ምናወራቸው የጋራ ችግሮች አሉን እና ያንን ለምን አሁን አንድ ስቴፕ ወደፊት ሄደን ወደ ተግባራ እናረግም ለውጥ ለማምጣት ለምን ብዙ ጊዜ ችግራችንን በጋራ እናወራለን ችግራችንን እናውቀዋለን። ስለዚህ ሁሉንም ችግር መፍታት ባንችል አትሊስት ከመጀመሪያ ባንዱ ብንጀምር በሚለው ተነሳስቼ አሰብኩኝና ለዛ ደግሞ መፍቴ ካሰብኩት ቀበል ይችላልው ሁለት መንገድ አሰብኩኝ። አንደኛው ምንድነው ከልጆች ፕሮግራም በኋላ 10 ደቂቃ የሚሆን ጊዜ ፕሮግራም የጋራ ችግራችንን በማውራት ሰዎች አሁን ለምሳሌ እኔ 11 12 ሊሞኑ አለን ችግር እና በዛ እድሜ ያለው ልጆች ጋር ስናወራ የሚመሳሰል ችግር አለን እና ሁሉም በእድሜ ስላለ የጋራ ችግር ሰዎች እየጠየቁ አንዳንድ ልጆች
አንዱ የሚማማርበት መፍጠር ማለት ነው።
አዎ በዛ ላይ ደግሞ አሳድገው ቲኔጀር ትልቅ ያደረሱ ልጆች አሉ። እነሱንም በመጋበዝ ወላጆቹን እንደገና ልጆቹም ደግሞ እነሱ ልጆ ነው ምንድነው ሚስ ያረጉት ለአሁን ልጆች መሆን የሚችልው ደግሞ ምን ጥሩ ነገር አለ የሚለውን አይነት ዲስከሽን ያስር ደቂቃ ለመጀመር በሬዲዮ ነው አንደኛው። ሁለተኛው ደግሞ እሁድ አሁን ፕሮሰስ ላይ ነው ያለው ከሚቀጥለው እሁድ በኋላ ለሚቀጥለው እሁድ ከሰዓት ከሁሉ ጋር ጀምራለሁ እንመጣለን አቤፍስፊያ ቬገል ላይ። የቋንቋ ልጆች መማር ያገር ባህላቸው ማማር
ሄምስ ፕሮክን ለሚባለው
አዎ ሄምስ ፕሮክና ትንሽ ከዛም ወጣ ብሎ የጋራ የባህሎች አሁን ልጆች የጋራ ነገር አብሮ ቪዲዮ አይቶ ዲስከስ ማድረግ እና በዛ ሰዓት ደግሞ ወላጆችኛ ደግሞ ቁጭ ብለን በዛ ጊዜ የጋራ ችግራችንን ብዙ ጊዜ የጋራ መገናኛ የለንም ለምንለው ትልቅም ባይሆን በትንሹ ለመጀመር
አዎ
ሐሳብ አለንና ሶስተኛው ደግሞ ምንድነው ችግራችንን ብዙ ችግሮች አሉ እንደምናውቀው ብዙ ጥሩ ነገር ችግር ስል ብዙ ጊዜ ብዙ ጥሩ ነገር አለ ሰው ጥሩ ነገርን አታወራም ጥሩ ስለሆነ አለን መክራት ነው እንጂ እዚህ አይመጣም ዜናም አይሆንም። እና ችግራችን ውስጥ አሁን ለምሳሌ አንደኛው ብዙ ወላጆች የቋንቋ ትምህርት ቤት ላይ ሲማሩ ቋንቋ በደንብ የማይችሉ በብዛት የኤርትራ ልጆች ያስተምራሉ አሉ። እና ያ ችግር ተደጋግሞ እንሰማለን። በጣም እናመሰግናለን ኤርትራውኖች የኛ ሰው በሌላበት ቦታ ቆመው ፈቃደኛ ሆነው ማስተማር በቻላቸው በጣም ደስ ይላል። ግን በራሳችን ሰው ብናስተምሮ ደግሞ ልጆቻችን የበለጠ ውጤታማ ይሆናሉ።
የበለጠ ቋንቋውን በደንብ የሚያውቁ በደንብ ግንዛቤና ዕውቀትና ችሎታ ባላቸው ሰዎች ቢማር የተሻለ ቋንቋ ዕውቀቱም ለህፃናቱም ይዳብራል ከማለት ነው።
አዎ ባህላቸውንም ካልቸሩንም በደንብ ማውራት ይችላሉ። ያው ኤርትራ የሰሜኑ ኢትዮጵያ ጋር በጣም የሚመሳሰል ካልቸር አለ። ግን የደቡብ ፓርት ደግሞ ኤርትራኖች ብዙ አያውቁትም። አሁን የተወሰነ ብዙ አንድ ነገር እንዳለና ለዛም በብዛት ራሳችንን ሰው በተለያየ ወላጆች ከሰማሁት አንዳንዶቹ በቂ አስተማሪ የለም ይላሉ። አንዳንድ ደግሞ እዛ ከሚሰሩ ሰዎች ደግሞ ገንዘብ ሴቭ ማድረግ ይፈልጋሉ።
ማለት ትምህርት ቤቶቹ
ትምህርት ቤቱ ሳይሆን የሴንተር ትምህርት አስተማሪዎችን የሚልከው ለትምህርት ቤቶቹ ትምህርት ቤቱ አይደለም የሚልከው ግሩፕ አንድ ኢትዮጵያ አማርኛ የሚናገር ከሚቀጠር አንድ ትንሽ አማርኛ የሚችል ኤርትራዊ መልካቸው ማንድ ነው ባላቸው ማንድ ነው ብሎ ይልከዋል። ያም ደግሞ አሰሪው ስለሚልከው ይሄዳል ኤርትራ
ለዩነቱ ማለት እነዛ ሌላ መምህራን ሌሎች ነገሮችም ከጎን ስለሚያስተምሩ
አንድ አዲስ አስተማሪ አማርኛ ከመጣ አሁን ለምሳሌ ይሄንን የሰማሁት ከሚያስተምር ሰው ነው ቋንቋ ልጅ ያስተማረ የነበረ ነው እንጂ ስናወራ ምን እንደነ ያለኝ ለምሳሌ አንድ ትምህርት ቤት ውስጥ 15 አስር ኤርትራኖች ቢኖሩና አምስት ኢትዮጵያዊ ቢኖር ለአምስት ኢትዮጵያዊ አንድ አማርኛ ተማናጋሪ ከመላክ እሱንም ቀላቅሎ ያን ኤርትራዊ ግረ መንገደን አስተመረና ይባላል።
ስለዚህ ወጭ ቁጠባ
ነው። ትምህርት ቤትም አይደለም የሚቆጥበው የተወሰነ ደግሞ ኮሚንም አይደለም። እነኚህ አትራፊ ሰራተኞች ናቸው እኔ በገባኝ ቋንቋ። ስለዚህ ኤርትራኖችም ኦፍ ኮርስ አለቃው ነው ያዘዘው እንብያይለም ቦታው ላይ ሄዶ የቻለውን አስተምሮ ይመጣል።
ግን በቂ መምህራን በቦታው አሉ ቢፈልጉ እነዛ ሰዎች ለዚህ ብቁ ይሆኑም ያው አስተማሪነት በተወሰነ እንደማያ ነውና በዛ ቦታ ላይ ብቁ አሉ። አንዳንድ ጊዜ ምናልባት ላይ ገናኝ ይችላል ከቋንቋ ማስተርጎም ጋር የሚነሱ ችግሮች ብዙ ጊዜ እነሱ ነበር ከማይግሬሽን ጋር በተያያዘ እነሱ የሚሉት በቂ አማርኛ አስተርጓሚዎች በገበያው ላይ ወይም ደግሞ በቦታው ያሉ ሚል ነገር ያነሳሉና ተመሳሳይ አይነት ችግር የለም ወይ ብዬ ነው አልባት
እሱ ነው ችግር። እሱ ላይ በጣም ዲፕ ገብቼው በጠለቅ ብዬ አላየሁትም። ግን ምንድነው ማቀው ነገር ችግር ካለ ሶሉሽን እንዳለ አቀል ለምን ቋንቋ ለማማር 14 ያክፍል የጨረሰ በዛ ደረጃ ማስተማር ሰዎች ራሳቸው አቤፍ የተለያየው ቦታ አጠር ያለ የማስተማር ኮርስ ተሰጥቶ አስተማሪዎችን ማዘጋጀት እንችላለ። እኛ ምናወራው ብዙ ሺ ኢትዮጵያውያን ነን ጋባ ለአንድ እንት ስላልሆን አስፈላጊም ከሆነ አቤፍ ሄደን ያንን ሰው ፈቃደኛ የሆኑ ሰዎች ብዙ ስራ ያላቸው ሰዎች አሉ። ስራ አጥቶችም የሆኑ ሰዎች አሉ። በዛውስ መግባት የሚፈልጉ ሰዎች አካዳሚካሊ ብዙ እንትን አይደለም ለምን በዩኒቨርሲቲ ደረጃ አይጠየቅም በዲግሪ ደረጃ ሄንስ ፕሮግራም አስተማር እና ያንን ኮርሶች ማስተር ጎመም የሚመሳሰል ነገር ነው። በራስ የተወሰነ ሄደ አቤፍ የተለያዩ ኮርሶች ማዘጋጀት ይቻላል። በአቤት ፎርምሊንግን በየቦታው አለ እና ያንን ከተለያዩ ድርጅቶች ጋር ታዝጋዘ ማስተማር እንችላለን። ኤንስ ምናልባት ዛሬ ባንክ ችግሩን ባንድ በዜሮ ደቂቃ ባንቀርፈው አሁን መጀመር አለብን። አትሊስት ያንን ለመጀመር ምንድነው አሁን እኛም እነሱም ተዋውቀናል። እኛ ኢትዮጵያኖች አንድ ቀን ሄደን እንጫዋለን አንጨርሰውም። እነሱም ደግሞ ይሄድን ቀን ጥሩ ቋንቋ ነግረው ይመለሱናል እንመለሳለን። አሁን ጠለቅ ብለን ለመሄድ ለምን አንሞክረው ነው እንግዲህ ከእግዚአብሔር ፈቃድ ጋር አላማው እሱ ነው። ብዙዎቹን እንግዲህ በመንገድ የምናቀው ነው እንጂ ዛሬ መልስ አሁን እንዳልከው አናቀውም። ግን ሶሉሽን እንደሚገኝ እርግጠኛ ነኝ። እኔ ምንም ጥርጥር የለውም። የሁሉ ኢትዮጵያዊ ሁሉ ሰው ይያለ ሄምስ ፕሮ ካስተማሪ እናጣለን ብዬ አላስብም።
እንደውኔ በመሃል ልግባና እሺ ለወላጆች የምንለው ነገር ልጆቻቸውን አማርኛ ቋንቋ ማስተማር እንደ ግዴታ መሆን አለባቸው። ልጆቻቸው ከዚህ ተነስተው ወደ ሀገራቸው ሲገቡ መቼም ሰው በስደት ይኖርበት ነገር ሁሉ ይኖርበታል ብሎ ላያስብ ይችላል። ከስደቱ አቁቶ ወደ ሀገራቸው ሲመለሱ ከሀገራቸው ወንድሞቻቸው ጋር እኔ አሁን ኤርትራውያኖችን ማደንቀው ይሄንን ነው በያሉበት አገር በቤት ውስጥ እንኳን ቋንቋቸውን ያስተምራሉ። ልጆቻቸው የትግርኛ ቋንቋ መናገር አለባቸው ብለው በጣም በትኩረት ነው የሚያስተምሩት። ግን እዚህ ሀገር የማየው ነገር አንስተነው ነበር ተዝካለተ ይሄን ፕሮግራም አንስተነው ነበርና የተሳተፉ ወላጆች እንኳን የተወሰኑ ወላጆች ናቸው። መሆን ያለበት ምንድነው ለልጆቻችን ትኩረት እንሰጠው። አይቤፍ የሚዘጋጀውን ፕሮግራም ዛሬኑ ተነጎዳኑ ይያልን ለምን አይገባም? ሁላችንም ትኩረት ሰጥተነው ልጆቻችን ልናደርግላቸው የሚገባውን ነገር ዋጋ መክፈል አለብን ብዬ ነው ማስበው። ከማን ይጀምራል? ከወላጅ ከዛን ከልጆች ኃላፊነቱ ይመጣል። ስለዚህ ወላጆች ይሄን ነገር ትኩረት ስጡት አደራላለሁ።
አዎ እዚህ ላይ በጣም መጨመሪያም በፈልገው አንድ ጊዜ እኔ ልጆች ኢትዮጵያ ነው አድገው እዚህ የሚመጡት ታቃላችሁ። በተፈሳት ቀዳሜ ፈቃድም ይላተም ልጅቷን እየጠራው ቤት ግማሽ ሰዓት አንድ ሰዓት እሷንም በማገስ ትንሽ በመስጠት ታስተምራቸው ነበርና የሆነ ዲስከሽን መጥቶ ለምን ብሎ አንዳንድ ሰዎች አልተቀበሉትም ነበር። እኔ ወይ አጋነናለሁ ወይ በጣም ድሪማለኝ ኢትዮጵያ ምታጥቃገር ነች። በተለያየ መንገድ የአፍሪካ ዋና ከተማ ነው። የመጀመሪያው የራሳችን ቋንቋ ፊደል ያለን ህዝቦች ነን። አንድ ቀን አማርኛ ቋንቋ መቻል ዛሬ ቻይንኛ ሰዎች ለመማር ይችላሉ። ይዋ ሊደር እንጂ ምንድነው አህያ ጅብራት ነች እንደሚባለው የኢትዮጵያ ታሪክና ኢትዮጵያዊነታችን ይዋ ሊደር እንጂ ዓለም ላይ እንወጣለን። ስለዚህ እንደው ከዚህ አሁን እሷ ባለችው ላይ በመጨመር ፈልጌ እሱ ሳይሆን እኔ ውስጤ ስሜቱ አለ የኛ ልጆች አሁን 30 40 አመት ሲኖሩ ጥሩ ከተማሩ አማርኛ ቋንቋ ቻሉ ማለት የአፍሪካ ትልቅ ቋንቋ የራሱ ፊደል ነው። ዛሬ በተለያየ መንገድ ተሰሚነት አላገኘንም ግን እንደዚህ ሆነን አንቀርም የሚል ውስጤ እምነት አለ።
ኦኬ አድማጭ መስመር ላይ ያለው ብለው ነው ይቀጥታ ተገኘ መልሳለን።
ሃሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ማለ በልርሶ ምን የደውል
ትራንስፈር ነው? እኔ ትባላለሁ ስለ ቋንቋ አሁን ስለምታነሱት በጣም ደስ ብሎኝ መናገር ፈልጌ ነው። ስቴት መስፈር ፈልጌ ነው።
እሺ ቀጥሉ።
ምንድነው አሉ ብቁ ኢትዮጵያን የሉም ለሚለው ምናልባት እሱ ላይ ያውቅ ይችላል። ግን አሉ ግን እድሉ አይሰጥም። አይ ዶንት ኖ ለምን እድሉ እንደማይሰጥ ኢቭን ብዙ ሰዎችን ኮንታክት አድርጌያለሁ። በዲፕሎማ ደረጃ ራሱ ያሉ ለዛ ለቋንቋ ሴንተር ብቁ የሆኑ ኢትዮጵያን አሉ። እኔ አሁን ለምሳሌ አሁን በቅርብ ጊዜ ነው የቋንቋ ማስተማር እድል አግኝቻለሁ እና ሳይ በጣም ነው ያዘንኩት። እኛ ኢትዮጵያን መጽሐፍ ራሱ የለንም ልጆችን የምናስተምርበት መጽሐፍ የለንም እና በጣም ነው ያዘንኩት አይቼ። ስለዚህ በጣም ጥሩ ሐሳብ ነው።
ጥሩ ነው ይሄንን እድል መገኘት ጥሩ አይደለም ግን እድሉ አይሰጥም ብለዋል እርሶ ሲጠቅሱና እድሉ የማይሰጠው አካል ማን ነው? እዚህ ሀገር ምናልባት እንደምናቀው
የትኛውን ሰዓት
እንደሚያውቁት የትኛውንም የመንግስት አካል እዚህ ሀገር ቅርብ ነው መግባት ይቻላል ቢሮክራሲ የለም መጠየቅ በደንብ ይቻላል የሚፈልገውን አካልና ያ አካል ማን ነው እድሉን አይሰጡም ተብሎ ለምን ተስፋ ይቆረጣል?
ለምን ስራ ማስታወቂያው በሚወጣበት ሰዓት ግልጽ ኢንፎርሜሽን የለም ያቋቋን ኢትዮጵያን ያገኙትም ኢንፎርሜሽን ስለዚህ ያንን ነገር ሄዶ ለመወዳደር እድሉን አያገኙም ማለት ነው። እና በጣም ያላችሁ ሰዎች አሉ ግን ያቋንቋው ማስተቀበል የሚወጣበት ሰዓት ኢትዮጵያን ላሉበት አድሬስ በሬዲዮም ሊሆን ይችላል በኢንተርኔትም ሊሆን ይችላል ኢትዮጵያን ላሉበት ቦታ አድሬስ አይደረግም። ስለዚህ ኢንፎርሜሽኑን አያገኙም። ኢንፎርሜሽኑን የሚያገኙት ጥቂት ሰዎች ሂዶ ኮምፒውተር ጋር ይገባሉ ማለት ነው። ለዛ ነው ድሉ አይሰጥም ያልኩት እንጂ መንግስት ይከለክላል ማለት አይደለም። የቋንቋ ሴንተሩ ኢንፎርሜሽን በሚሰጥ ሰዓት ፉል ኢንፎርሜሽን ኢትዮጵያን ላሉበት ኤሪያ ነው መድረስ ያለበት ግን ያይደርስም ለማለት ፈልጌና።
በጣም ጥሩ ነው። እንግዲህ እንደምረዳው አንድ ጠንካራ ምናልባት የኮሚኒቲ ኃይል ቢኖር ድሮን የሚያደራጅ ሁሉንም የሚያገናኝና በዛ ቻናል ውስጥ የሚያልፍበት መንገድ የሚፈጠር ይሄ ነገር ምናልባት የተወሰነ የሚቀረፍ ይመስለኛልና
መጥፋት የለንም እኮ አሁን ነው ራስ ሳይ ልጆችን እናስተምርበት ካሪኩለም የለን። በጣም ያዘንኩት ይሄን ያክል አመት ቆይተን ልጆችን ቋንቋ እንዴት በቀላል መንገድ መማር እንዳለባቸው ካሪኩለም ሁለት ሶስት ነው ካሪኩለም አዘጋጅተው ኢዚሊ ትንሽ መጣፍ አትሙ ያን በፎቶኮፒ ሊሆን ይችላል እዚህ ሀገር ኮፒ የትኛውም መንግስት ኦርጋናይዜሽን ነጻ ነው እና ያንን ኮፒ አድርጎ ራስ ለልጆቹ ትንሽ የመናገር የመጻፍ ችሎታ ከሰው ጋር አትሊስት የመግባባት ነገር ማሳደግ ይቻላል። ያንን ግን እንዳልኩ ኦርጋናይዝድ ሆኖ ኮሚቴ ውስጥ ሆኖ ያንን ነገር ማቅረብ አይቻልም። እና እጄ ራስ መጻፍ አለ መኖሩን የምንጠቀመው ካሪኩለም አረ መኖሩን አይቼ በጣም ነው ያዘንኩት እኔ። አሁን ነው የጀመርኩት በጣም ነው ያዘንኩት። እና ኤኒዌይ የተቻለንን አስተዋጽኦ እንሞክራለን። የነሳችሁት ማሳብ ትሬኒንግ ወስዶ ለምትል በጣም ትልቅ ሐሳብ ነው። እና ትሬኒንግ ራስ ወስዶ በቲቺንግ ደረጃ ወስዶ የምትሰው ሰዎች አሉ እዚህ። ስለዚህ እንዳልከው ጥሩ ሐሳብ ነው። እዛ ቦታ ላይ ተገናኝተን ሐሳቦችን ሼር በማድረግ አቋቋችንን ማሳደግ አቋቋችንን ባላችንን ማሳደግ እንችላለን። በጣም ጥሩ ሐሳብ ነው። ደስተኛ ነኝ በዚህ ሐሳብ ልፈልጌ።
እሺ አንድ ተሾማ ጠገብ ያለ ሐሳቡን ያመነጨው ሰው ነው እንግዲህ የምትረዳዱበት መንገድ ካለ ተሾማ የምትለው
አለ። በጣም ደስ የሚል ነገር ነው። በጣም ደስ የሚል ነገር ነው ሰማውና አሁን እንዳልሽው ብዙ ችግሮችንም ሶሉሽንም ስላለ በጣም ዌልካም። የሚቀጥለው ሙድም አለ እንዴት በመረጃ በመላዋወጥ በዚህ በሬዲዮ ጣቢያ ተገናኝተን እኔ ራሴ አንድ አማርኛ በቀላል ልጆች መማሪያ እየሰራሁ ነው። አኒሜሽን ለልጆች ፊልም ካርቱን ፊልም ሰራለሁ በዚህ አጋጣሚና በአኒሜሽን በተለያየ መንገድ የልጆች መማሪያ ማቴሪያል እያዘጋጀው ነውና በጣም እርዳታ መፈልጋለሁ። ካንድ ሰው ብዙ ሰው የሚያውም ችሎታውም ልምዱም ባለው መንገድ ስላለ ተገናኝተን የምንሰራበት እንዲሁም ሌሎችን ፈቃደኛ ሆኑ ሰዎች በሙሉ መድረኩን የምንከፍትበት በዚህ በሬዲዮ ፕሮግራም አድራሻ ተለዋውጠን ቢኖር ደስተኛ ነኝ።
በጣም ደስተኛ ነኝ። ጥሩ ነው ያነሳህ ያለው በጣም ጥሩ ነው። ልክ ነህ ያነሳው ሐሳብ እኔ ራሱ በጣም ውስጤን የሚነካው ነገር ነው። ልክ ሳይ ውስጤን የነካው ነገር ነው። አብረን ቋንቋችን እንዴ እኛ ካላከበር ነው ማን ያከብርልናል? እኛ ሴንሲቲቭ ነን እኮ ይሄን ነገር ወደፊት ልንል ይገባል። ኢትዮጵያን ደግሞ በዚህ ጠንካሮች ነን በባህላችን በቋንቋችን። ስለዚህ ጥሩ ሐሳብ ነው። እኔ ያን ያክል የአኒሜሽኑን ባይኖረኝም በካሪኩለም ደረጃ ግን ልጆች እንዴት በቀላል አማርኛ ቋንቋ መማር እንደሚችሉ ሐሳብ ሰጥቻለሁ። ያን ያክል ፐርፌክት ባልሆንም ያለኝን ልምድ መስጠት እችላለሁ።
በጣም እናመሰግናለን። እንግዲህ ያው በቀጣይ በውስጥ መስመር ደውለው ምናልባት አድራሻውን ትተው መገናኘትና ያው ይሄን ነገር ወደ ተሻለ ቦታ መውሰድ ይቻላል። አሁን በቅርቡ ተቋቋመው ኮሚኒቲ ይሄን ነገር ለመስራት እንቅስቃሴ ያደረጉ መሆኑን ገልጸዋል። እንግዲህ በትብብር ወደፊት ብዙ ነገር እናደርጋለን። እርሶን አመሰግናለሁ አድማጭ።
እናመሰግናለን። እሺ
ሰላም። እሺ ሃሎ ጣና ያስጠልኝ
እንደምናደራችሁ።
እግዚአብሔር ይመስገን እንደምናረፈዱ።
እግዚአብሔር ይመስገን። አይ አንድ ደስ የሚል አርስት በመጀመራችሁ ዛሬ በጣም ደስ ብሎኛል። እና አሁን በተናገረችው አንድ ህቴ ትክክል ነች። ምክንያቱም በብዙ መልኩ ስናይ በጣም በጣም ልክ ኢትዮጵያ እንደሌለበት አገር ነው የሚታየው። በቋንቋ ዙሪያ ስናይ ብዙዎቻችን ልጆቻችን በስፔንስካ ነው የሚያወሩት። የሌላውን ብሄር ስንመለከት ደግሞ እውነት ለመናገር እኔም በጣም እምቀናበት ነው። ልጆቻቸው አይደለም ቋንቋውን አክሰንቱን ይችሉታል፣ አገር ቤት ሳይሄዱ ማለት ነው። የሌሎችን ስናወራ አክሰንቱን መቻል ማለት እዚህ ተወልደው በጣም ያስቀናል። የኛ ልጆች ደግሞ ዱዳ ናቸው በገዛ በቋንቋቸው። ይሄ ያሳፍራል። ማንንም የሚወቅሰው ልጆቹ ምንም የሚያውቁት ታሪክ የለም፣ ወላጆችን ነው። ወላጆች በጣም የምንወቀስበት ነገር ነው ይሄ። እኛ ምንም አሁን እህቴ ያለችው በትምህርት ቤት አሁን ባየችው ነገር ብዙ ድክመት አይታለች። ማቴሪያል የለም፣ ችግሮች አሉ። እውነቷን ነው። ምክንያቱም እኔ ልጄ የሚያስተምራት አስተማሪ አለ፣ በትምህርት ቤት ውስጥ ይሰጣል። ሳየው ሰውየው ምን ያህል እንደሚቸገር ሊያስተምራቸው እራሱ እየፈጠረ አንዳንድ ወረቀቶችን እየፈላለገ ምናምን ነው። በቃ ይሄ የግል ቤት ውስጥ እንደማስተማር አይነት ራስ ጥረህ ተቀጥሮ ነው፣ ግን የሚያገኘው ማቴሪያል የለም ልጆቹን የሚረዳበት። ራሱ እየፈላለገ ነው ከኢንተርኔት ከምን እና በጣም ነው የሚያሳዝነው። አሁን ምክንያቱም ልጆቻችንን ወደዛ ሄደው ብቻ እውቀት ያገኛሉ የአማርኛን ቋንቋ ያገኛሉ ብለን እኔ በራሴ በተሰማኝ እውነታውን ለመናገር በወላጆች ዙሪያ ምናልባት በከዛ ያገኙታል ይማሩታል ብለን ተስፋ እንዳናደርግ። እዛም የሚያገኙት ለሆነች ለአንድ ሰዓት ያክል በጣም ጥቂት ነው። ትምህርት ቤት እዛው የወለድንበት ቦታ ቤታችን ውስጥ ነው። እዚሁ ቤታችን ውስጥ ነው ልጆቻችንን ቋንቋውን ልናስተምራቸው ልንገራቸው የምንችለው። ነጭ ወረቀቶች ናቸው አይደለም። አንድ ቋንቋ አምስት ስድስት ቋንቋ መቻል ይችላሉ። የሆነ ሌላ ስሜት አለ ደግሞ ስፔንስካው ይጠፋባቸዋል፣ ያኛውን ይቸግራቸዋል። በፍጹም በፍጹም ምንም የሚቸግራቸው ነገሮች የለም። ብዙ አይነት ቋንቋ መቻል ይችላሉ። ከቻለን እንግሊዘኛውንም ሌላውንም ብንረዳቸው ጥሩ ነው። በጣም በጣም የሚያዝ ችሎታቸው በጣም ቆንጆ ነው። ስፔሻሊ አገር ቤት የምንመላለስ ሰዎች ካለን በጣም ይረዳቸዋል። ይዘናቸው በምንሄድበት ጊዜ በጣም ነው የሚጠቀሙት። እዛ ይዘው ሲመጡ እዚኛ መቀጠል አለብን። መሄድ ለማይችሉት ግን እቤት ውስጥ የበለጠ እቤት ውስጥ በቃ ህግ ማድረግ አለብን። ልጆች እኮ ያውቁናል እኛ የት ጋር ቢስቲምድ እንደምናደርግ። ስለዚህ በፍጹም በአማርኛ ካላወራችሁ አይሆንም ካልን በቤቴ ውስጥ ያየሁትን እውነታ ስለሆነ የምናገረው በጣም ይችሉታል። በትክክል ይችሉታል፣ ይጎብዛሉ። በጣም ነው በራሳችን ስራ ልንኮራ የምንችለው። እባካችሁ ወላጆች፣ እባካችሁ እውነቴን ነው የምላችሁ፣ ከቤት ጀምሩ፣ ከቤት ጀምሩ። ልጆቻችሁ በጣም ጎበዞች ይሆናሉ። አንድ ቀን ደግሞ በሰፊው ለልጆቻችን የሚሰጥበት የትምህርት መንገድ ሰፋ ብሎ የምናገኝበት መንገድ ይኖራል። ግን ዋናው ዋናው መሰረቱ ቤታችን ውስጥ ነው። ይህን ሀሳብ ለመናገር ነው።
በጣም ጥሩ። እንግዲህ እዚህ ስቱዲዮም ያለ ተሾመም አለ፣ ሌሎችም ቅድም የተናገሩት አድማጭ እንደሰሙት ይህንን ነገር በተወሰነ ኃላፊነት ወስደው የመንቀሳቀስ ፍላጎትና ሁኔታዎች አሉ። እንግዲህ በተከታታይ ተባበር ይሄን ነገር በተወሰነ ወደፊት ደግሞ በቋሚነት ለመቅረፍ ጥረት ይደረጋል። ለዛ ተባባሪ እንደሚሆኑ ተስፋ አለኝ። አመሰግናለሁ ስለደወሉ።
ምንም ችግር የለም። እሺ፣ አመሰግናለሁ።
ተሼ እንግዲህ ነጥቦች መጀመሪያኛ በተወሰነ አንስተን አድማጮችም ይሄ ጉዳይ በጣም ያሳሰባቸው ይመስላል እና ምን ተሰማ አድማጮች?
በጣም በጣም ደስ አለኝ። የሚገርም ነገር ለምን አንድ ጊዜ አንዳንድ ደስ አለኝ ምንድን ነው ብዙ ነገር ለውጥ ለማምጣት ብዙ ሰው መሆን የለበት ብዙ ወላጆች ችግር አለብን ችግራችን እንደ ብዙ ሰፊ ነው እና እንፈልገው ነገር አለ ስለዚህ ትንሽ ሰዎችን በጣም ተገናኝተን አንደኛ የልጆች መማሪያው ማቴሪያል ማዘጋጀት እንችላለን ለምን ብዙ ሰው መሆን አይቻል አስፈልጎም እኔ ተወሰነ ደረጃ ጀምረው ሄጃለሁኝ እሱ ላይ ግን ሰዎች ነው በጣም እንደዚህ ኢንተረስቱ ካለ አድርገን ማድረግ እንችላለን እና ወደዛ በደም መሄድ እንችላለን ሌላው ደግሞ ምንድነው የቻል ነው ያል ብዙ ነገር የምናቀ ይመስላናል ወይም አናቀም ሁለተኛ ያለንበት አካባቢ ለመረጃ ማግኘት በጣም ቀላል ነው ግን አንዳንድ ሲቀልጥና ተገብ ሲኖር ማታየው ነገር አለ ለምን ቋንቋ ብዙዎቻችን ችግር የለብንም ልጆቻችን ይላሉ ግን ያንን ደረጃ ስላልደረስን ለእንደዛ አይነት ነገር አሁን ብዙ ፈቃደኛ ሰዎች ብንገናኝና አሁን በዚህ በሬዲዮ ጣቢያ ፈቃደኛ መሆን በተለያየ መስራት የሚፈልግ ሐሳብ ከመስጠት በችሎታ ያንን ነገር ለማድረግና እንደው በዛችው ግሩፕ ውስጥ አንድ ተደራጅተን እኛ ባጭር ጊዜ ውስጥ የተወሰነ ውጤት ማምጣት እኔ በጣም የውጤት ሰው ነኝ በየራሴን ጠይቃለሁ ለምን አንድ ነገር ስሰራ አንድ ለውጥ ካላየሁ ቶሎ ተስፋ ቆርጣለሁ እና አሁን እኔ
ባዚ ተቀጥ ይላል ተረቱ
አዎ ለኩል አለመቁረጥ ጎብዘት ተሰራ ለጋባ ማለት ያፈለው አንዳንዴ ምን አለ እኛ ረጅም ፕላን እናረጋለን እና ሳንቋጮን ቀራለን 10 ነገ 10 ችግር ካለ 10ን ለመፍታት سنሞክር አንዱን ማንፈታ 9ን ትተን አንዱ አለ ነብር ከብዙ ነገሮች አንዱን ኮንሰንትሬት አድርጎ ነው የሚይዘው እንጂ ሁሉንም ሜዳሊያ ያለውን አባረረም ስለዚህኛም አንዷን ችግራችን አባር ይሄ ምንድነው የልጆች ጥሩ አስተማሪ ማግኘትና እቺን ኮርስ መማሪያዎችን እናዘጋጅ የሚባል ሰው ካለ እኔ ጀመርኩት አለ ፈቃደኛ የሆኑ ሰዎች በዚህ በሬዲዮ ጣቢያ ውስጥ አድራሻቸውን ይስጡኝ ኮንታክት እናደርጋለን ብዙ ላጆች ውቀዳሚው ድመምጣት ባይችሉ ኦንላይን ማስተማር እንችላለን ልጆቹ መረጃዎችን ያደረግንላቸው ኮሌጆች ጋር ማየት ይችላሉ የቀረው በሬዲዮ የሚተላለፉት የሬዲዮ ፕሮግራሞች ተረቱን እንኳን ከልጆች ጋር በጥሩ ሰዓት አማርኛ ተመረው ቢያነቡ ለልጆቹ ጥሩ ውስጣቸው የሚቀርላቸው ነገር አለ ለምን ብዙ ልጆች ኢትዮጵያዊነትን ይወዳሉ ያደም እንዲወድ የሚያደርጋቸው ምንድነው ሌላው ስለሚጋፋቸው አንተ ይሄነ ስለሚባል በየቀኑ ይሰማል አበሻነት በየቀኑ ኢትዮጵያዊነትን ይሰማል ስለዚህ እኛ ትንሽ بنሰጣቸው ልጆቹ ለመቀበል ብዙ ፈቃደኛ ናቸው ግን እኛ ውስጣችን ሳንቀበለው እኛ ቦታ ካልሰጠን እነሱ እያፈሩበት እየሄዱ ነው አንዱ አመታችን መናገር የፈለገችው ሞራልስ ይመሳሰላል
ተከከለ
እና አሁን እቺ 10 ደቂቃ ፕሮግራሙ ላይ እንደዚህ ሰዎችን በወራንድ ቀን ኦንላይን መተን ዲስከስ እናረጋግበት ለምን ሁሌ ሁዱድ ቃል ለመግባት አልችልም ግን ሌሎች ሰዎችም የሚጋቡ ካሉ ፈቃደኛ ነኝ ግን በተለያየ በአንድ ሳምንት ፕሮግራምችን አድርገን ሰዎች እየጋበዝን ዲስከስ እናረጋግበት እና እነኚህ ሁለቱ ፈቃደኛ የሆኑ ሰዎች በእናንተ አጋጣሚ ይመጡ
ኦኬ ዜጋን ከማትረፍ ነው ዜጋን ነው ማለት
አዎ እና የዜግነት ኃላፊ ነው እኛም የምንወጣው እኛም ወይ ጥሩ ምንም የምንንተነው ነገር አለ ኃላፊነታችንን ነው የምንወጣው እንደ ኢትዮጵያዊነት የዜግነት ኃላፊነት አለ
አሁን የፊታችን ሴፕቴምበር 13 የኢትዮጵያ ድምጽ ሬዲዮ ባሉን ሲያከብር ሁሉም ኢትዮጵያዊ ተገኝቶ በዛን ጊዜ ይሄን ነገር በተለይ ብዙ ሰው ቢገኝበት ስለሆነ ያንን አጋጣሚ በመጠቀም ይሄን ነገር በተወሰነ በማንሳት ይሄን ነገር ኮንታክቶችን በመፍጠር ጻናቶቹም እዛው ስለሚመጡ ይሄን ነገር በለቱም በተወሰነ ደረጃ በመስጠት ኮሌጆች ጋር በመመካከር ይሄን ነገር ወደፊት የሚሄድበት መንገድ መፍጠር አንዱም በቅርብ የሚገኝ አጋጣሚ ይመስለኛል
አዎ እሱ በጣም ትልቅ እንትን ነው
እንግዲህ እስቲ መለስ በልና አስተውሰንና እንግዲህ እንለያያለን አሁን ሳምንት ጀምራለሁ ነው ይያልካለሁ ከሳምንት ጀምሮ ከሚቀጥለው ሳምንት ጀምሮ
አዎ
ካቤፍ ጋር በመተባበር ነው
አዎ ካቤፍ ጋር በመተባበር ከነሱ ጋር ሎካል በማግኘት እሁድ ሱንድበሪም አንድ ሎካል አለ ግን ለሁሉም ሴንተር የሚሆነው ወደ ከተማ መሄድ ስለፈለግን
አዎ
እሱ ነውና እዛ ይሆናል እሁድ ከሰዓት በኋላ እንጀምራለን እና የሬዲዮ ፕሮግራሙ ላይ ደግሞ ኢቨን በኢትዮጵያ ethiopiancenter.org ላይ የልጆች ፕሮግራም ላይ የተገባ ያንን ፓርቶችንም እየሰሙ ኢቨን በተለያየ በዛም እና አሁንም አዲስም ደግሞ ለዚህ ግሩፕ አንድ አዲስ ሳይት እናዘጋጅና ፓራላሊ ወላጆች እየጋቡ ጥያቄያቸውን ጽፈው የምንችላቸውን ዲስከስ እናረጋለን የተወሰኑትን ደግሞ በዛ አካባቢ ችሎታ ያላቸውን ሰዎች በመጋበዝ የጋራን ችግር ሶልቭ ለማድረግ እንሞክራለን
በጣም ጥሩ እንግዲህ በቀጣይ ተከታታይ ፕሮግራሞችን በዚሁ በሬዲዮ ፕሮግራም እየቀረብን ምንነጋገርበት ይሆናል በየገምታለው እንግዲህ ተጨማሪ አንድ አድማጭ መስመር ላለ መሰለኝ ሃሎ ጣና አስጥልኝ
ጣና አስጥልኝ ጸጋዬ መንግስቱ ባላለሁ እሺ እንደምላፈሩ አጭር ጥቆማ ለመስጠት ቋንቋውን በተመለከተ በዚህ በስዊድን ሀገር ብዙ የሰራ ልጅ አለ ይመስለኛል ኡፕሳላ ነው የሚኖረው ስሙም ተገኝ ይባላል መሰለኝ እሱን ተገናኝታችሁታል አግኝታችሁታል? ብዙ ማቴሪያልና ብዙ የሰሩ ስለሆነ ብዙ ነገር ያውቃሉ። ስለዚህ ለአሁን ለምታደርጉት ሁኔታ ቀልጣፋ የሆነ መንገድ ይሰጣችኋል። ይችን ለመሰብቻ ነው። አመሰግናለሁ።
ምናልባት
ድህረ ገጹን ያለ ይመስለኛል። ድህረ ገጽ አለ በተለይ
በተለይ። እሺ፣ ይቅርታ ተገኘን። በእውነቱ ከሆነ ቀጥታ የዛሬ 4-5 ዓመት አኒሜሽን ስራዎችን አሳይቼ በጣም ላገኘው ሞክሬ ነበረ። እንዲሁም በተለያየ መንገድ ሞክረን ነበረ። ያ መንገድ አልተሳካም እንጂ ኦልሞስት ከ5-4 ዓመት በፊት መጀመሪያ በሰዎች አግኝቼው የአኒሜሽን ስራዎችን እኔ ልጆች ካርቶን ፊልም ኢትዮጵያ ውስጥም ሰርቻለሁ። ያንኑ ላሳይቼው ሞክሬው በያንን መንገድ በእኔ በኩል የተዘጋ መንገድ ነው። ግን ሌሎቻችሁ ያ መንገድ አለ የምትሉ ሰዎች ያንን ብዙ መንገድ ጥሩ ነው ለሁላችን።
እርሶ መንገዱ ያውቃሉ? ምናልባት ኮንታክት አለዎት? አድማጭ፣
አይ እኔ ረጅም ጊዜ ነው፣ ግን አንድ ጊዜ ስብስቦ አናግሮን ሁኔታውን አስረድቼዋለሁ። ችግሩን እዚህ ስቶክሆልም ውስጥ ጠንከር ያለ የማስተማሪያ ሁኔታ ካልከፈተ እና በአስተማሪ ብዙ አስተማሪዎች ካልመለመለ ችግሩ እንዴት ነው? እንኳን ሄዶ የማስተማሩ የልጆችን የመላኩ ጉዳይ ራሱ አስቸጋሪ እንደሆነ ነው የነገርኩት። እና አግኝቼው ሁለተኛ ጠይቄው እኔ እንጃ ምን አይነት ችግር እንዳለበት አላውቅም። በተቻለ እሱንም የሚያውቁ ሰዎች አሉና በእርግጥ ትንሽ ቀልጣፋ መንገድ ያለ ይመስለኛል እሱን ብታገኙት። ስራ ላይ ስለሆንኩ አመሰግናለሁ።
ኦኬ፣ በጣም እናመሰግናለን። እንግዲህ እንሞክራለን እኛም። እግዚአብሔር ይስጥልን።
አሜን አሜን።
ያው እንግዲህ ተሼ ብዙዎች ያው ሰው ካለው አንጻር ሁሉም እንዴት እንደሚሆን የራሱን ሐሳብ እየሰነዘረ ነው። በጣም ጥሩ ነገር ነው። እንግዲህ የተባለውንም ግለሰብ ተገኘን በኦፕሳላ አካባቢ እንግዲህ በዚህ በአማርኛ ቋንቋ እና ተያዥ ነገሮች እንግዲህ ልምድ ያለው ይመስለኛል።
አዎ ሞክሬዋለሁ በጣም።
ስለዚህ ሌሎችም የሚያውቁት ሰዎች ካሉ
በሚያውቁት ሰዎች ነበር ያገኘሁት። አሁን እዚህ በሬዲዮ ላይ ምናልባት ፐርሰናል እንዳይሆን ግን የዜግነትና የኢትዮጵያዊነት ኃላፊነት ስለሆነ በጣም ደጋግሜ የሞከርኩት ሰውና ኢቭን ስራዬን ይዤ እስካንስቱል ቢሮ ድረስ ከአንድም ሁለቴ ጊዜ ሄጄ አነጋግሬው ምንም መልስ ያላገኘሁት በጣም በወዳጁ ነው ያገኘሁት። እና ከአንዴ በላይ እኔ አልሞክርም፣ ግን እሱ መንገድ አለ እንሞክር የሚሉ ሰዎች ካሉ ዌልካም ናቸው።
እንግዲህ ያው
እናመሰግናለሁ።
ሁሉ ጊዜ እንደ አዲስ ያው የሀገር ጉዳይ ተስፋ የሚቆረጥበት ጉዳይ ስላልሆነ እንሞክራለን ማለት ነው። እንግዲህ ተሼ አመሰግናለሁ። በቀጣይ ሳምንታትም ፕሮግራሙን በማቅረብ ለአድማጮች እንደምታደርስ ተስፋ አለኝ። አድማጮቻችን እንግዲህ ፕሮግራማችን ይቀጥላል። መልካም ቆይታ። አድማጭ መስመር ላይ አለ መሰለኝ። ሃሎ ጠና ይስጥልኝ።
እግዚአብሔር ይመስገን። እንደምን ዋላችሁ? እንደምን አደራችሁ?
እንደምን አረፈድሽ? እንዴት አደርሽ?
የደወልኩት
ቀጥይ
የደወልኩት ሬዲዮ ናችሁ ላይ አዲስ አመትን በተመለከተና ሬዲዮ ፕሮግራምን በተመለከተ በየአመቱ በሚቀርበው ፕሮግራም ላይ ያለኝን አስተዋጽኦ በተመለከተ ነው።
እስቲ ቀጥሉ።
እና የሚፈልገብኝን በእኔ በኩል የሚፈልገብኝን ነገር ለማበርከትና አንዳንድ ነገሮችን ያው ከህዝብ ነው ሁሉ ነገር ከህዝብ ነውና ያለኝን ነገር እጄ ለመዘርጋት ነው። እና ይከበራል የተባለበት ሮግስቤድ ነው መሰለኝ፣ ሮግስቤድ አዳራሽ ነው መሰለኝ።
አዎ በትክክል።
አዎ በዚህ ቀን አለሁኝ ከጎናችሁ ነኝ ይላልሁኝ ባለኝ ሁሉ በጉልበትም ሆነ በገንዘብ አለሁኝ ብዬ ቃል ገባለሁኝ። ኢትዮጵያውያን ስንሰበሰብ ያምርብናል፣ አንድ ስንሆን ያምርብናል። እና ይሄን ነገር ሁላችንም እንወደዋለን።
እንግዲህ አድማጬ መስመር ላይ ምን ይፈልጋል ምን መርዳት አለብን ሚካልሽ፣ እንግዲህ ባሉ ብዙ እህቶችን ይፈልጋል፣ ብዙ ወንድሞችን ይፈልጋል። ማንኛውንም ኢትዮጵያ በዛ ቦታ ላይ ሆኖ በህብረት ስራ ያስፈልጋል። ባሉን ድምቅና መልካም የሆነ ባል ለማሳለፍ የእያንዳንዱን ሰው እርዳታ ይፈልጋልና ከገንዘብ አቅም እስከ ጉልበት ድረስ ነው ባሉ ግሩም የሚፈልገው መሰለኝ። አምናና ካቻና ካሳለፋችሁት አንጻር
አዎ በትክክል። እንግዲህ ያው ኢትዮጵያዊው ተባብሮ በጋራ በመሆን ባሉን ማክበር አለበት። ለዚህም ደግሞ ያው ያንዳንዱ ኢትዮጵያዊ የሚደርስበትን ያቀመን ቢያደርግ ሬዲዮንም ይጠናከራል፣ ወደፊት በአሉን በጎን ይከበራልና ሁሉም
ያማረና የደመቀ እንዲሆን
ትክክል ሚናውን ይጫወታል። እርሶ ኢትዮጵያ ድምጽ ሬዲዮን ይከታተላሉ?
አዎ አንዳንድ ጊዜ ያው ቤተክርስቲያን ስለሚሄድ ቤተክርስቲያን ያልፈኛል እንጂ እከታተላለሁ።
በጣም እከታተላለሁ።
እንደውም በጣም ወደዋለሁ።
ወደፊት እንዲቀጥልም ይፈልጋሉ?
በጣም።
ስለዚህ የእርሶ ድጋፍ
ብዙ ኢንፎርሜሽን የምናገኝበት
አዎ የእርሶ ድጋፍ እንደማይለየን ተስፋ አደርጋለሁ። በጣም አመሰግናለሁ።
በጣም እኔም አመሰግናለሁኝ። ሁሌም አለን ከጎናችሁ ነን። መልካም አዲስ አመት እንላለን አብረን። እንግዲህ
ለሁላችንም እናመሰግናለን።
አሜን። እሺ ደህና ዋሉ።
እንደምን አረፈዳችሁ አድማጮች 11 ሰዓት ከ2 ደቂቃ ሆኗል የሳምንቱ አበይት ዜናዎች ቀጥለው ይቀርባሉ አንድ ኢትዮጵያዊ ወጣት የኢትዮጵያ አየር መንገድ ሰራተኛ በካርጎ ቃ መጫኛ አውሮፕላን ተጭኖ ስዊድን ገባ ጥገኝነትም ጠይቋል ኢትዮጵያዊው ከአዲስ አበባ ተነስቶ ስዊድን ስቶክሆልም አየር ማረፊያ መዳረሻውን ባደረገው ንብረትነቱ የኢትዮጵያ አየር መንገድ በሆነው አውሮፕላን ውስጥ በቃ መጫኛ ውስጥ ለ8 ሰዓት ተደብቆ ስዊድን አርላንድ አየር ማረፊያ ገብቷል የስዊድን ፖሊስ እንዳስታወቀው አውሮፕላኑ ጣሊያን ሮም ላይ ማረፉንም ዘግቧል የአየር ሁኔታ በጣም ቀዝቃዛ የነበረ ቢሆንም የጤንነት ሁኔታ ግን በጥሩ ሁኔታ ላይ ይገኛል ያለው ፖሊስ የ4 አመት ወጣት የጥገኝነት ጥያቄ ማቅረቡንም ገልጿል የስዊዳቪያ አየር መንገድ ቃል አቀባይ ሄንሪክ ሌቭ የአውሮፕላኑ ሰራተኞች እቃዎችን ማውረድ እንደጀመሩ ሰውየውን አገኙት በመልካም ሁኔታ ላይ ይገኝ ነበር ነገር ግን ወዲያውኑ የህክምና ባለሙያዎች እንዳይወት አድርገናል ብለዋል የስዊድን ኤርፖርት ፖሊስ አዛዥ አንድሬስ ፈርዲክስ ግለሰቡ በኢትዮጵያ አየር መንገድ ውስጥ እንደሚሰራና የያዘው መታወቂያ ወረቀቱም አብሮት እንዳለ መናገሩን አስረድተዋል በአየር መንገዱ ምናልባትም በነጻ የመብረር እድሉ ያለው ለምን በእቃ መጫኛ ካርጎ ተሸሽጎ መጓዝ እንደመረጠ ግልጽ የሆነ ነገር የለም ግለሰቡ በእንስሳት ማጓጓዣ ማሞቂያ ባለው ክፍል ውስጥ ተደብቆ ሳይመጣ እንዳልቀረና ይሄን ድርጊት ሊፈጽም የሚችለው ኃላፊነት ያለው ግለሰብ ብቻ መሆኑን የስዊድን ባለስልጣናት ጨምረው ገልጸዋል ስዊድን ከአውሮፓ ከጀርመን ቀጥላ ከፍተኛ ቁጥር ያለው ስደተኞችን ተቀበላለች ያለው ዘገባው እንደ አውሮፓውያን ቆጣጣር በ2014 ወደ ሀገሯ ከገቡና ጥገኝነት ከጠየቁ 81000 ሰዎች 35000 የጥገኝነት ከለላ ወረቀታቸውን አግኝተዋል። ስዊድን ውስጥ ባለፉት 7 ወራት ብቻ የኢትዮጵያውያን ጥገኝነት ጠያቂዎች ቁጥር በ140% ጭማሪ ያሳይቷል ብሏል ዘገባው። በሀገራችን በሰሜን ምስራቅና በተለያዩ አካባቢዎች የተከሰተው ድርቅ መጠኑ እየጨመረ መጥቷል። በሀገራችን በሰሜን ምስራቅና በተለያዩ አካባቢዎች የተከሰተው ድርቅ መጠኑ እየጨመረ ሲመጣ ጉዳዩ ወልጥ አሳሳቢ የሚያደርገው ተመሳሳይ ድርቅ በመጪው ዓመት 2008 ዓመተ ምህረት በጥቅምትና በህዳር ወር ሊከሰት እንደሚችል ባለሙያዎች እየጠቆሙ ይገኛሉ። ይሁን እንጂ ገዢው ፓርቲ አሁንም የችግሩን አሳሳቢነት ወደ ጎን በማድረግ የሥርዓቱ ደጋፊና ቀንቀን ከሆኑ ዲያስፖራ ጋር አስራሽ ምጪ እያለ ይገኛል ሲሉ አስተያየት ሰጪዎች እየተናገሩ ነው። ሆኖም በሀገራችን በተለይ በሰሜን ምስራቅ የተከሰተው ድርቅ እንስሳቶችን በከፍተኛ ሁኔታ እየገደለ የሚገኝ ሲሆን በሰው ህይወት ላይ ቁጥሩ ቀላል የማይባል ሞት አደጋ ያንዣበበ ይገኛል። በአካባቢው የሚኖሩ ሰዎች በሰውነት መዳከምና እሱን ተከትሎ በሚመጣ በሽታ እየተጠቁ ናቸው። የሁነት ከባለፉት ቀናት ዛሬ ላይ ከኢትዮጵያም አልፎ በዓለም አቀፍ ደረጃ መረጃው በስፋት እየተሰራጨ ይገኛል። ይህን ተከትሎ ገዢው መንግስት መረጃውን ደብቆ የማያስፈልጎትም ቢኖረው ሊከሽፍበት ይችላል። የመንግስት ውጥን ሳይሳካ ሲቀር የመንግስት ኮሙኒኬሽን ኃላፊ የሆኑት አቶ ሬድዋን ሁሴን 700 ሚሊዮን ብር በጀት ያዘን በመሆኑ ችግሩን መቆጣጠር እንችላለን በማለት መግለጫ ሰጥተዋል። እንሳቸው ጨምረው እንዳሉትም በተለይ አፋሩን ክልል ረሃብ ተጠይቀው በከፍቶቹ የሚሞቱት በጊዜ ውሃ መጠጣት ባለመቻላቸው ነው የሚለው በተለይ ብዙዎችን ያሳዘነ ነገር ሆኗል። በአፋር ሚኖሩ ነዋሪዎች እንደገለጹት ንጹህ ውሃ ለማካገኙ ከ6 ወር በላይ መቆየታቸውን ገልጸዋል። ኢትዮጵያ በኑሮ ስሌት ከአፍሪካ 32ኛ ደረጃ መያዟ ተነገረ። ከአፍሪካ የተሻለ ማህበራዊና የኢኮኖሚ አገልግሎት እንዲሁም የዜጎች አጠቃላይ የኑሮ ደረጃ በጥሩ ሁኔታ ላይ ይገኛሉ ተብለው ከተቀመጡት 38ቱ የአህጉሪቱ ሀገራት መካከል ኢትዮጵያ በ32ኛ ደረጃ ላይ መገኘቷን አንድ ዓለም አቀፍ ተቋም ይፋ ባደረገው አመታዊ ሪፖርት ገልጿል። ሀገሪቱ ለዜጎቻቸው የሚያቀርቡት የጤና፣ የትምህርት፣ የኢኮኖሚያዊና ማህበራዊ አገልግሎቶች በመስፈርትነት በተወሰዱበት በዚህ ጥናት በአልማዝ ሀብታ የምትታወቀው ቦትስዋና ከአፍሪካ አንደኛ ደረጃ ለመያዝ ችላለች። ሞሮኮ፣ ደቡብ አፍሪካ፣ ቱኒዚያ፣ ናሚቢያ፣ ጋና፣ አልጄሪያ፣ ማሊ፣ ግብጽና ታንዛኒያ ከሁለተኛ እስከ 10ኛ ያለውን ደረጃ ሲይዙ የማዕከላዊ አፍሪካ ሪፐብሊክ ደግሞ 38ኛ ደረጃ ላይ ተመድባለች። ኢትዮጵያ በጥናቱ ከተካተቱት 38 ሀገራት መካከል በአጠቃላይ የኢኮኖሚና የማህበራዊ አገልግሎቶች በ32ኛ ደረጃ ላይ ተቀመጠች ሲሆን በመልካም አስተዳደሯ በ19ኛ ደረጃ ላይ መፈረጇን ጥናቱን ያካሄደው ሌጋተም የተሰኘው ኢንስቲትዩት ገልጿል። ከሀገሪቱ በህዝብ ቁጥሯ በሁለተኛ ደረጃ ላይ የምትገኘው ኢትዮጵያ በሰዎች የመብት መከበርና በደህንነት እንዲሁም ለዜጎቿ በምትሰጠው ጥበቃ በ24ኛና በ31ኛ ደረጃ ላይ መቀመጧን ከሪፖርቱ መረዳት ተችሏል። በስራ ፈጠራ እንቅስቃሴዎች ደግሞ በ30ኛ ደረጃ ላይ ተቀመጠች ሲሆን በትምህርትና በጤና አቅርቦቷም የ29ኛና የ22ኛ ደረጃ እንደያዘች በአመታዊ ጠቋሚ ሪፖርቱ ተመልክቷል። በቤኒሻንጉል አንድ ኢትዮጵያዊ በፖሊሶች ተገልሏል። በቤንሻንጉል ጉሙዝ ክልል በመተከል ዞን በማንዱራ ወረዳ ቴዎድሮስ ሰሜን የተባለ ሰው በፌደራል ፖሊስ አባላት ተደብድቦ ተገሏል። ቴዎድሮስ ሰሞኑን በፌደራል ፖሊስ አባላት ከቤቱ ተይዞ ጭካኔ በተሞላበት መንገድ ሲደበደብ አርፍዶ ድብደባውንም ተከትሎ ህይወቱ ማለፉን ነዋሪዎች ገልጸዋል። የቀብር ስነ ስርዓቱም ተከትሎ ተከናውኗል። ቴዎድሮስ የተቃዋሚ ኃይሎችን አባላት ተብሎ ክትትል ሲደረግበት መቆየቱ ሲታወስ፣ ወጣት ቴዎድሮስ በሰላም የትግል የሚያምንና ህዝቡንም ለተቃውሞ ሲያስተባብር የቆየ ቢሆንም ይህን እንቅስቃሴ ያልወደዱት የመንግስት ባለስልጣናት ትግሉን እንዲያቆም ሲያስጠነቅቁ ቆይተዋል። ቴዎድሮስ ትግሉን እንደማያቆም መናገሩን ተከትሎ ወጣቶችን እየመለመለ ለአርበኞች ግንቦት ሰባት ይልካል የሚል ክስ የቀረበበት ሲሆን፣ ባለስልጣናቱ የልዩ ኃይል አባላትን ልከው ካስያዙት በኋላ ለፍርድ ሳያቀርቡ ፍጹም ጭካኔ በተሞላበት መንገድ መደብደባቸውንና ይህን ተከትሎም ህይወቱ ወዲያው ማለፉን የአይን እማኞች ገልጸዋል። ሌሎች ወጣቶችን በተመሳሳይ መንገድ እየተፈለጉ መሆኑን የሚናገሩት የአካባቢው ነዋሪዎች በክልሉ ከፍተኛ የሆነ የዘር መድሎ እንደሚካሄድም ጨምረው ጠቅሰዋል። በኦሮሚያ ክልል ምዕራብ ሸዋ የአማራ ተወላጆች በከፍተኛ ችግር ላይ መሆናቸው ተገለጸ። በኦሮሚያ ክልል በምዕራብ ሸዋ ዞን በኖኖ አሎ ቀበሌ የሚገኙ ባለስልጣናትና የጸጥታ ኃላፊዎች እናንተ እዚህ አካባቢ ተወላጆች ሳትሆኑ ሀብት እያፈራችሁ፣ የአካባቢው ተወላጆች ግን ከእናንተ ያነሰ ገቢ ነው ያላቸው። ይህንን ገቢ ያገኛችሁት በእኛ መሬት ነው። ስለዚህ የክልሉ ተወላጆች ባለመሆናችሁ ክልሉን ለቃችሁ ውጡ በማለት ቤታቸውን በማቃጠልና ንብረታቸውን በመንጠቅ ያፈናቀሏቸው የአማራ ተወላጆች በከፍተኛ ችግር ውስጥ ወድቀዋል ሲል የቀድሞ ኢትዮጵያ ሰብአዊ መብቶች ጉባኤ የአሁኑ ሰብአዊ መብቶች ጉባኤ በፎቶግራፍ አስደግፎ ያወጣው 136ኛ ልዩ መግለጫ አስረድቷል። የሰብአዊ መብት ጉባኤው እንደሚለው መጋቢት 27 2007 ዓ.ም አቶ ዘመዱ እንዳለ የተባለ የኦሮሞ ብሔር ተወላጅ መገደሉን ተከትሎ አንድ ተጠርጣሪ በቁጥጥር ስር ውሎ ጉዳዩ ውሳኔ ሳያገኝ የግድያ የተፈጸመው በአማራ ብሔር ተወላጆች ነው በማለት የኖኖ ወረዳ ፖሊስ አዛዥ የሆኑት ኢንስፔክተር ኃይሉ ድሪባ፣ የኖኖ አሉ ቀበሌ ሊቀመንበር አቶ ጎሳ የገችና መቶ አለቃ ገነነ በየነ የተባሉ የፖሊስ አባላት የቀበሌ አመራሮችና የፖሊስ አባላትን በማስተባበር የአካባቢው ሕዝብ በአካባቢው በሚኖሩ የአማራ ብሔረሰብ ተወላጆች ላይ እንዲነሳ በማነሳሳት ሚያዝያ 9 2007 ዓ.ም 85 አርሶ አደሩ አባወራዎችን ለስራት ዳርገዋቸዋል። በማግስቱ ሚያዝያ 10 ደግሞ ከጧቱ 3 ሰዓት አካባቢ ዘር በመምረጥ የአማራ ብሔር ተወላጆች መኖሪያ ቤትና ንብረት ነው ያሉትን እየመረጡ በእሳት እንዲቃጠል ከታሰሩትም አባወራዎች ከእያንዳንዳቸው 300 ብር ለነዳጅ ብለው ከተቀበሏቸው በኋላ ቤታቸው ተቆጣጥሏል ሂዱ በማለት ከእስር መልቀቃቸውን ሰብአዊ መብቶች ጉባኤ ቀረበለት ማመልከቻ በመንተራስ ባለሙያዎቹ ቦታው ድረስ በመሄድ አርሶ አደሮችን አነጋግረው ማረጋጋታቸውን ገልጿል። የዲያስፖራ ፌስቲቫል በአዲስ አበባ ተጀምሯል። በኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ከፍተኛ ገንዘብ የፈሰሰበት የዲያስፖራ ክብረ በዓል በአዲስ አበባ ሚሊኒየም አዳራሽ በታላቅ ፌሽታ ተጀምሯል። ዝግጅቱ በተለያዩ ክንውኖች ለተከታታይ 5 ቀናት ይቆያል ተብሏል። ዲያስፖራ በልማት ለማሳተፍ በሚል ሽፋን የዲያስፖራውን ህብረተሰብ ለመያዝ እንዲመች ታስቦ በተዘጋጀው በዚህ በዓል ላይ በግምት 2000 ገደማ የዲያስፖራ አባላትና በሀገር ውስጥ ስራ የጀመሩ የዲያስፖራ ባለሀብቶች የተገኙ ሲሆን በመንግስት ወጪ ውስኪ እንደ ውሃ የተንቆረቆረበት ምሽት በሸራተን ሆቴል አስተናጋጅነት ተከናውኗል። በበዓሉ ላይ ከፍተኛ የመንግስት ባለስልጣናት የተገኙ ሲሆን ከዚህ ቀደም በተለያዩ ዘርፎች ማለ ነዋያቸውን ያፈሰሱ ዲያስፖራዎች እንዲገኙና ምርትና አገልግሎታቸውን በኤግዚቢሽን መልክ እንዲያሳዩ በታዘዙ መሰረት መገኘታቸው ታውቋል። አንድ በአገልግሎት ሰጪ ዘርፍ የተሰማራ ዲያስፖራ በሰጠው አስተያየት በኤግዚቢሽኑ ላይ የተሳተፈው አንዳች ነገር ይመጣብኝ ይሆን በሚል ሰግቶ መሆኑን ገልጾ ቢሮክራሲው እጅግ የሚያስመርርና የገባንበትም እያለቀስን ባለበት ሁኔታ ወንድምና እህቶቻችን ከውጭ ሀገር የሞቀ ኑሯቸውን ትተው ግቡና ስሩ ለማለት ሞራሉ የለንም ብሏል። እና መንግስት በቅድሚያ የራሱን ከባድና ውስጣዊ ውስብስብ ችግር ሳይፈታ ኑልኝ እያለ ከበሮ መደለቁ ሀብትን ከማባከን ያለፈ ዋጋ የለውም ሲል አስተያየቱን ሰጥቷል። ተጋብዘው ሰሞኑን ከውጭ ለገቡት የዲያስፖራ አባላት መንግስት የትራንስፖርት ወጪያቸውን የሸፈነ ሲሆን በየሀገሩ አስተባባሪነት የሰሩ አባላት የተሟላ ወጪያቸውን እንደተሸፈነላቸው ታውቋል። በኢትዮጵያ ከባድ ረሃብ በተነሳበት በአሁኑ ወቅት ጥቂት የዲያስፖራ አባላት በኢትዮጵያውያን ላይ እንዲህ መሆናቸው እንዳሳዘናቸው በኢትዮጵያ የሚኖሩ አንዳንድ ወገኖች ገልጸዋል። የመቅደላ አምባ ዩኒቨርሲቲ ወደ ሌላ ቦታ መዛወሩን ተከትሎ በተነሳ ረብሻ ሰዎች ተገደሉ። በደቡብ ወሎ ዞን በለጋምቦ ወረዳ የተነሳውን ህዝባዊ ተቃውሞ ተከትሎ ፖሊሶች በወሰዱት እርምጃ እስካሁን 2 ሰዎች ሲገደሉ ቁጥራቸው በውል የማይታወቁ ሰዎች ቆስለዋል። ረብሻው እስከ አመሻሽ ቀጥሎ ከደሴ የተነሱ የፌዴራል ፖሊስ አባላት ወደ አካባቢው ደርሰው ጥበቃ እያደረጉ መሆናቸው ተገልጿል። በተቃውሞ ሰልፉ ላይ 2 ፖሊሶች ክፉኛ ቆስለው በአሳሳቢ ሁኔታ ውስጥ መሆናቸውን ሲገለጽ፣ ነዋሪዎች እንዳሉት የተቃውሞ መንስኤ በወረዳው ሊገነባ የነበረው የመቅደላ አምባ ዩኒቨርሲቲ ወደ ሌላ ቦታ መዛወሩን ተከትሎ ነው። የብሔረ አማራ ዴሞክራሲያዊ ንቅናቄ ሊቀመንበርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ከምርጫ በፊት ወደ አካባቢው በመሄድ የዩኒቨርሲቲውን የመሰረት ድንጋይ ያስቀመጡ ሲሆን በምርጫው ከተጠናቀቀ በኋላ ዩኒቨርሲቲው እንደማይሰራና ለመካነሰ ሰላም ወረዳ መሰጣቱ ተነግሯል። ነዋሪዎች እንደሚሉት የመንግስት መስሪያ ቤቶች ተዘግተዋል። የወረዳ ባለስልጣናትና ባለስልጣናትም በፖሊሶች እየተጠበቁ ነው። የፖሊሶች መኪኖች ተሰባብረዋል። ወደ ተለያዩ አካባቢዎች የሚሄዱ መኪኖችም ቆመዋል። በመጨረሻም አቶ አንዳርጋቸው ጽጌ ወደ ቃለቲ እስር ቤት መወሰዳቸው ተገለጸ። የእንግሊዝ አምባሳደር ለአራተኛ ጊዜ መጎብኘታቸውን ተከትሎ ነው አቶ አንዳርጋቸው ቃለቲ መኖር የተረጋገጠው። አምባሳደሩ ግሬግ ዶሪ ባለፈው አመት አቶ አንዳርጋቸውን ሲጎበኙ ለ45 ደቂቃዎች ተነጋግረዋል። በምን ጉዳይ ላይ እንደተወያዩ የታወቀ ነገር የለም። ባለፈው ሚያዛወር አምባሳደሩ ባልታወቀ ቦታ አቶ አንዳርጋቸውን የጎበኙ ሲሆን ከዚህ የስቃይ ህይወት ቢገርሉኝ እመርጣለሁ ማለታቸው የሚታወስ ነው። የሳምንቱ አበይት ዜና በዚህ ተጠናቋል። መልካም ቆይታ።
ታላቅ መንፈሳዊ ጥሪ በመላው ስዊድን ስቶኮልምና አካባቢው ለምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ ነሐሴ 23 እና 24 ኦገስት 29 እና 30 ቅዳሜና እሁድ የጻድቁ የአቡነ ተክለ ሃይማኖትን ዓመታዊ ክብረ በዓል በማስመልከት በዘመናችን በወንጌል ስብከትና በዝማሬ በታወቁ ተጋባዥ ሰባኪያንና ዘማሪያን ደማቅ መርሃግብር ተዘጋጅቷል። ስለዚህ የዚህ ታላቅ መንፈሳዊ በረከት ተሳታፊ እንዲሆኑ ቤተክርስቲያን ጋብዛውታለች። አምላከ ተክለ ሃይማኖት ኢትዮጵያ ሀገራችንን ቤተክርስቲያናችንን ህዝበ ክርስቲያናችንን ይባርክ። የደብረ ቅዱሳን ቅድስት ማርያም ቤተክርስቲያን አስተዳደር ሰበካ ጉባኤ አድራሻ ኦስቲክት ቬገን 8 ሶሎንቱና
እንግዲህ አድማጮቻችን እንደዛና እንደዚህ ያልን ፕሮግራማችን እዚህ ጋር ደርሷል። አሁን ደግሞ ሰማያዊ ፓርቲ መሪ ኢንጂነር ይልቃል መስመር ላይ ናቸው። እስቲ ኢንጂነር ከኢንጂነር ጋር ደግሞ እናደርገውን ቆይታ ከኛ ጋር አሁን
አድማጮቻችን በመቀጠል የምናልፈው ወደ ቃለ መጠይቅ ፕሮግራም ነው። የዛሬ እንግዳችን ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ናቸው። ኢንጂነር ይልቃልን በአድማጮች ስም ወደ ቃለ መልልስ ፕሮግራም ስለመጡልን እናመሰግናለን። ጤና ይስጥልኝ ኢንጂነር፣ እንደምን አሉ? እንዴት ከረሙ?
ደህና ነኝ። እንደምናችሁ እናንተ? እንዴት ሰነበታችሁ? እኛ ደህና ነን።
እኛም በጣም ደህና ነን። እናመሰግናለን ኢንጂነር፣ ወደ ኢትዮጵያ ድምጽ ሬዲዮ፣ ወደ ስዊድን ኢትዮጵያ ድምጽ ሬዲዮ ስለመጡ። እንግዲህ ኢንጂነር ወደ ጥያቄዎቼ አመራለሁ። ባለፈው ግንቦት ወር ሀገር አቀፍ ምርጫ ከተከናወነ በኋላ እንግዲህ ወደ 3 ወር ገደማ ተቆጥሯል። በተለያዩ ወቅታዊ ጉዳዮች ላይም ቆይታ እናደርጋለን። ወደ መጀመሪያ ጥያቄ ሳልፍ ኢንጂነር፣ ያለፈው ሀገር አቀፍ ምርጫ ከተካሄደ ያው ቀደም ብዬ እንዳልኩት 3 ወር ገደማ አስቆጥሯል። ከምርጫው በኋላ ሰማያዊ ፓርቲ ምን እያደረገ ነው? ያለፈውን ሀገር አቀፍ ምርጫስ ሰማያዊ ፓርቲ እንዴት ነው የገመገመው? ትርፍና ኪሳራውን ወይም ጥሩ ጎኑንና ሌላ ደካማ ጎኑን፣ በቀጣይስ የትግል ስልቱ ምን ይመስላል የሚለውን እንደው ዘርዘር አድርገው ለአድማጮቻችን ቢያስረዱልን አመሰግናለሁ።
አሁን እንግዲህ ባለፈው የተካሄደው ምርጫ ሁላችንም በመናቀው መልኩ ያዲግም ራሱ መግለጽ እንኳን እስከሚከብደው በሁለት ጊዜ ከፋፍሎ ነው የተናገረው። ያ ማለት በየትኛውም ያለም ታሪክ 100% በእንደዚህ አይነት ጥንት ማሸነፍ ምን ያህል አስነዋሪና አሳፋሪ እንደሆነ እንደ ያዲግ ያለው አይነ ደረቅና ሙልጭ ያለ አፍረት ማይቀው ድርጅት እንኳን አፍረት ውስጡ ድረስ እንዲገባ አድርጎታል። ያ ማለት ምርጫው ምርጫ እንዳልሆነ ከኢትዮጵያ ሕዝብ ጋር ፈጽሞ ኢህአዴግ ሆድና ጀርባ መሆኑን እንዲሁም ደግሞ የኢትዮጵያን ሕዝብ ማታለልና ማጭበርበር እንደማይቻል በግልጽ የተረዳበት ሆኖ ኢህአዴግ አንድ ቦታ የኢትዮጵያ ሕዝብ አንድ ቦታ መቆማችንን ያለምንም በሚያሻማ ሁኔታ ለዓለም አቀፍ ማህበረሰብ ለኢትዮጵያ ሕዝብ እኛም የፖለቲካ ኃይሎችን ኢህአዴግን ሁላችንም በሚገባ እንዲገባን አድርጎ እንደ ምርጫ ስለሆነ ያ በጣም ትልቅ ትምህርት የሰጠ ነው። ምክንያቱም የተለያዩ ሰበቦች የሚሰጡ የፖለቲካ ኃይሎች ነበሩ። ፈረንጆቹም ተቃዋሚዎች እየተከፋፈሉ ነው፣ እንዲሁም ደግሞ ኢህአዴግም ህዝቡ ስለወደደኝ ነው የሚል እንደዚሁም ደግሞ ህዝቡ ራሱ ተቃዋሚ ጠንክረው ስላልወጡልኝ ነው እያለ ለኢህአዴግ አምባገነንነት ምክንያት የሚሰጡ ብዙ ነገሮች ነበሩ። አሁን ግን እነዛ ነገሮች ሁሉ ጠፍተው ቅድም እንዳልኩ ኢህአዴግም እንኳን ውጤቱን መቀበል ለራሱ እስከሚከብደው ድረስ ከብዶት በሁለት ጊዜ ነው የተናገረው እና ይሄ በእኔ እምነት ለወደፊቱ ትግል ትልቅ አስተማሪ እና ለሁሉም የሚገባውን ነገር መልስ የሰጠ የተግባር ትምህርት ነው ብለን ያየ ነው።
ሰማያዊ ፓርቲ ከዛ በኋላ በምን ሁኔታ ላይ ይገኛል? ምን አይነት እንቅስቃሴዎችን እያደረገ ነው ከምርጫው በኋላ?
እንግዲህ ከዛ በኋላ እንደምታዩት በእኛ ላይ ኢህአዴግ ጅራፍ ራሱ ገርፎ ራሱ ይጮሃል እንደምትሉት በተደጋጋሚ በአዋጅ በሚመስል ሁኔታ በዘመቻ አስር ላይ ነበርም ፓርቲያችን ለማዳከም ከዛ በኋላ ሰፊ ዘመቻ አድርጎ አሁንም በተለያየ ቦታ በየቤቱ የሚገኙ አባሎች አሉ። አሁንም በዘመቻ አስሮ ቀጥሏል። ያንን የሚመስል ትግል በማድረግ ላይ ምን ማድረግ አለብን የሚለውም ሰፊ ውይይት በሰከነ ሁኔታ እያደረግን ነው። በምርጫው ላይ ያለንን አቋም አሳውቀናል። የአባላት የሁሉ ጊዜ ድርጅታችን እንደቀጠለ ነው። ከዛ በተጨማሪ አሁን በዜሮ ወር አጋማሽ ላይ በኢትዮጵያ አቆጣጠር የፓርቲያችንን በየሶስት ዓመቱ የሚደረገውን ጠቅላላ ጉባኤ እናደርጋለን እና ለዛ የሚያስፈልገውን የፋይናንስም የሰው ኃይልም አጠቃላይ የሎጂስቲክ ስራም ከባድ ስራ ነው ጉባኤ ማካሄድ። የአመራር ለውጥ ብሎ ይደረጋል። የነበሩ ነገሮችን ሁሉ ገምግመን የኦዲት ሪፖርት ይቀርባል። ከሁሉም የሀገሪቱ ክልሎች የሚመጡ ሰዎች ናቸው የሚሳተፉት እና ስንን በማቀነባበር እና ለዛ ኮሚቴ አቋቁሞ በመስራት በአጠቃላይ በውስጥ ስራ ላይ ያተኩረን የፓርቲ አባሎቻችንን እስር በተመለከተ ዓለም አቀፍ ድርጅቶች የሚደረጉ ነገሮችን በመጋለጥ እያተኮረ ነው እንጂ ወደ ውጭ ብዙ ልንሰራ አልቻልንም እና በውስጥ ስራ ላይ እንገኛለን። በአጠቃላይ አሁን በአዲሱ ዓመት አዲስ ነገር ይዞ ለመምጣት የውስጥ ውይይትና የውስጥ ክርክር እያደረግን ነው።
እርስዎ ቀደም ብለው እንደገለጹት እንግዲህ ገዢው ፓርቲ በተለይ በሰማያዊ ፓርቲ አባላት፣ ደጋፊዎች፣ አመራሮች ላይ ከፍተኛ የሆነ የስራትና ሌሎችም ነገሮች እየተከናወኑ ይገኛል። ፓርቲያችሁም ተከታታይ መግለጫዎችን በየጊዜው እያወጣ ነው። ይሁንና ይሄ በፓርቲው ቀጣይ ህልውና ላይ አደጋ አያደርስም ወይ?
ህልውናው እኮ በአገር ደረጃም የመጣ እንደዚህ ጋም በሰዎች ላይ የመጣ እና ፓርቲው ለሀገር ሊሰራ የተቋቋመ ነው። የኢትዮጵያ ልጆች ለማስተባበር እና ለመምራት የተቋቋመ ነው። ስለዚህ በኢትዮጵያ ልጆች እና በኢትዮጵያ ላይ የመጣ ችግር ሁሉ ሰማያዊ ፓርቲ ላይም ይመጣል እና አደጋው ምንድን ነው ያልከኝ እንደሆነ ኢህአዴግ የማፍረስ አባዜ ከሆነ አሁንም እሱ ያፍርበታል፣ እሱ ይዋረድበታል። የበለጠ እዚህ ሀገር ሆነ ሀገር እንዳለ ያሳያል እንጂ ለኢህአዴግ የሚጠቅመው አይመስለኝም። በአጠቃላይ ግን በሰማያዊ ላይ የሚደርሰው ነገር ሁሉ ኢህአዴግ የህዝብ ይሁንታን እንዳጣና በምንም አይነት እንደ አንድ የፖለቲካ ኃይል ሳይሆን የለየለት ማጅራት መቺ የሆነ መምጣቱንና ለዚህ የሚመጥን ትግልም ህዝቡ ምን ማድረግ እንዳለበት ያስተምረንና ለተሻለ ትግል ያነሳሳን እንደሆን እንጂ ወጣላ የሚያስኬድ ነገር አይደለም እና የሚመጣው ነገር ከትግሉ እንዳንድ አካል ነው የሚታይ እንጂ ትግል አበቃለት ማለት አይደለም። የትግሉን ማደግ የኢትዮጵያን ህዝብ የፖለቲካ ፍላጎትና ፍላጎት የበለጠ ማደጉን ኢህአዴግ ደግሞ ያንን የሚያጠናክር ድርጅት አለመሆኑን የምንረዳበት እንጂ ከትግል ወደኋላ የምንልበትም ወይም አቅማችን በላይ ሁኖ ትግሉ ወደኋላ እንዲሄድ አድርጎ መገንዘብ ያስፈልግ ያሳየው
የትግሉን ደረጃ ከፍ ማለት እና የኛም ለኢህአዴግ አስፈሪነት የበለጠ መሆንና ከመሬት አድርጎ እንደ መንግስት መንቀሳቀስ የማይችልበት ደረጃ ላይ መድረሱን ነው የሚያሳየው። ያም በፓርቲው ደረጃ ይመጣል ማለት ነው።
ስለ ቀጣይ የትግል ስልቶችም በቀጣዩ ጉባኤያቸው ላይ ነው መታነሱት ማለት ነው?
አዎ፣ እንግዲህ እሱ ዝርዝር ጉዳዮች ይክርክር እየተደረገባቸው ቆይተናል። እነዛ ነገሮች ጸድቀው የሚወጡት ግን በአጠቃላይ በጉባኤው ይሆናል። ለማንኛውም ግን እንደ ለአድማጮችም እርግጠኛ ሆኜ የምናገረው ሰማያዊ በተሻለ ሁኔታ በተሻለ ድርጅታዊ ጥንካሬ ትግሉና ወቅቱ የሚጠይቀውን አጠቃላይ ሁኔታና የሀገራችንንም ነባራዊ ሁኔታዎች ገምቶ አሁን ባለንበት ሁኔታ የሚመጥን የትግል ስትራቴጂ ይዞ እንደሚመጣል አረጋግጥለሁ።
እንግዲህ ወደ ሌላ ጥያቄ አልፋለሁ። ኢንጂነር፣ እንደሚያውቁት ከዚህ ቀደም ብሎ የሚዲያዎችን ትኩረት ስቦ የነበረው የፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት ነው። የፕሬዝዳንቱ ጉብኝት ቀደም ብሎ በተለይ በሰብአዊ መብት ተሟጋቾች ዘንድ ትችት ሲቀርብበት የነበረ ጉዳይ ነው። ሰማያዊ ፓርቲ ምን አይነት አቋም ነው የነበረው በፕሬዝዳንቱ የኢትዮጵያ ጉብኝት? ከዚሁ ጋር ተያይዞም በተለይ ፕሬዝዳንት ባራክ ኦባማ ከአቶ ኃይለ ማርያም ጋር በጋዜጣዊ መግለጫ በሰጡበት ጊዜ አሁን ያለውን ስርዓት በዲሞክራሲያዊ መንገድ የተመረጠ የሚለውን አባባል ፓርቲው በምን መልኩ ተረድቶታል? ለዚህስ የሚሆን ምላሽ ሰጥቷል ወይ?
አዎ፣ አንደኛ እውነቱን ለመናገር ሌሎች የዓለም አቀፍ ድርጅቶች ወቅቱታይ ነው ሰማያዊ ፓርቲ ይህንን ጉዳይ ከፍ አድርጎ አላየውም። ምንድነው ፕሬዚዳንት ኦባማ የአሜሪካ ፕሬዚዳንት ናቸው። የሚመጡትም ለአሜሪካ ጉዳይ ነው። እንደዚሁም ደግሞ አሜሪካኖች ለራሳቸው ፍላጎት እና ጥቅም ከሚፈልጉት የፖለቲካ ኃይል ጋር ይሰራሉ፣ ከማይፈልጉት ጋር ደግሞ አይሰሩም። ስለዚህ የፕሬዚዳንት ኦባማ ጉብኝት ለአሜሪካኖች እና ለፕሬዚዳንት ኦባማ እንጂ ለእኛ መሰረታዊ ነገር ያደርገን አላየ ነው። ነገር ግን አሪፍ ከመጡ በኋላ ኢትዮጵያን በሚጎበኙበት ጊዜ ኢትዮጵያ የአሜሪካ ብሔራዊ ምልክት ሆኖ እና ነገሩ ርዕሰ ብሔር ሆኖ ሲመጡ ያስተላለፉት መልዕክት ደስ ትላላለን። በዛ ላይ በተደረገላቸው የክብር ግብዣውን ለአገኙ ቶርቲ ምንም ዲክሌር አድርጉ እንዳሳቸውም እንደሚመስለኝ የራሳቸውም ያወቁት ይመስለኛል። በዛ መሰረት በእሳቸው ላይ ያለምን ዲሳቲስፋክሽን ምላት በሰብአዊ መብት በዲሞክራሲ ምንም ነገር ሳይሉ አይነዋታ ሁኔታ ከአምባገነኖች ጋር መስራታቸው ለራሳቸውም ቆምለት ለሚሏቸው ሲሆን አደረ መሆኑ፣ ያ ደግሞ የአሜሪካኖች ከቻይናዎች ምንም የሌላቸው ነገር እንደውም የአሜሪካኖች ማስፈቸር ስለሚበዛበት ቻይናዎች ግን ፍላጎታቸውን በግድ አድርገው ይዘው መምጣታቸው ካልሆነ በስተቀር እነዚህ የዲሞክራሲ እሴቶች የሚባሉት ነገር ሁሉ እንደሌሉና ያሳዩት ነገር ሁሉ አሳዛኝ መሆኑን በከፍተኛ ሁኔታ ከያገኘነው ሚዲያ ውጭ ተናገራለች። ያንን አቋማችን ግን እንዲረዱ አድርገናል። ይህን አይነት ነገር ከዛ ካለፍ ግን አሜሪካ መተባበሩ የፕሬዚዳንት ኦባማ ጉብኝት ለአሜሪካኖች እና ለእሳቸው ስራ ነው የወጡት። ስለዚህ ስራቸውን በአግባቡ ሰርተዋል አልሰሩም እንግዲህ ራሳቸው ገምገሙት እንጂ እኛ ከዛ በላይ ለይተን አላየን ነው። እና አሜሪካን እና አውሮፓን በነጻ አውጪ ማየቱ ራስን የማታለል ነገርም ስለሚሆን የራሳቸውን የቤት ስራ ጠንክረን መስራት እንዳለብን እንጂ ከዛ በላይ ብዙም እውነቱን ለመናገር በሳቸው ጉዞ ላይም የተለያዩ ዓለም አቀፍ ድርጅቶችን ሰብአዊ ተሟጋቾችን የሚዲያ ተቋማትን ብዙ ብለዋል። እኔም በግሌ የሆነ ሰማያዊ ፓርቲ ግን ይህንን ሎ ፕሮፋይል አድርገን ነበር ነው የሚነግ ይህንን ስንል እኛ ተራጅ ጉደኞች ነን አይደለም። የአሜሪካን ጉንጎች ያንረዳው ቀርተን አይደለም። ዓለም አቀፍ ግንኙነት በፖለቲካ ያለው ሚና ሳንረዳው ቀርተን አይደለም። ግን በዛ ደረጃ ራሳችንን ጠንክረን ከተገኘንና በሀገራችን ላይ አማራጭ የፖለቲካ ኃይል ከሆን ምን ተመስለናቀልነት የሚመጣ ራሳችን ለማተኮር ይሻላል የሚል ነው አጠቃላይ እይታችን።
ይሁንና ኢንጂነር፣ ግን በሀገር ውስጥ በሰላማዊ መንገድ ለሚታገሉ ኃይሎች ፕሬዚዳንት ባራክ ኦባማ ስርዓቱን በዲሞክራሲያዊ መንገድ ተመርጠዋል የሚለውን ቢያንስ ሁለት ጊዜ ሲናገሩ ምን መልእክት ያስተላልፋል? በተለይ ሀገር ውስጥ ላሉ በሰላማዊ መንገድ ለሚታገሉ ፓርቲዎች
እኔ የሚያስተላልፈው ነገር የፕሬዚዳንት ኦባማን ኢንቴግሪቲ እና የአሜሪካኖች የውጭ ፖሊሲ ምን ይመስላል የሚል ካልሆነ በስተቀር የኦባማ ንግግር ላይ መልክ አቋም ወስዶ ፖለቲካ ትግል ውስጥ የገባ ሰው ካለ እኔ ራሱ ተሳስቷል ብዬ ነው። ከዛም ደግሞ የአሜሪካኖችን ፖሊሲ ካላወቀ ራሱን የሚያስታልም ሰው ነው ብዬ ነው የማየው። እኔ ግን አሜሪካኖችንም ያው ጦርነት እየገባ እኛ
እኛን ተዋጊዎች ከማሪ መስጠት አይፈልግም ከቻይናዎች ጋር እንደምንሰራ ሁሉ ከኢትዮጵያም ጋር እንሰራለን የኢትዮጵያ መንግስት ጉልበት የሚያስወግድ ካለ
ቀደም ብለው ጠቅሰውታል የራት ግብዣውን በተመለከተ ለአድማጮች እንደው መልእክቱ እንዲደርስ ነው በደንብ የራት ግብዣው ላይ እንዳልተገኙ ያው በሰፊው በወቅቱ ተዘግቧል እንደው እርሶ ያልተገኙበት ምክንያት ምን ነበር እንደው ጋባዡስ ማን ነበር
እንግዲህ ጋባዡ እውነት ለማናገር በትክክል ለማወቅ ያስቸግራል እኔ ግምት ተነገር ካልከኝ በመጣው ጠቅላይ ሚኒስትሩ ኃይለ ማርያም ስልጣን ግብዣ ነው የሚለው ካርዱ የደረሰ ነገር ግን የተጠሩት ሰዎች እና በተቻለ መጠን ኢንክሉሲቭ ለመሆን የሄደበትን ነገር ታስብ የአሜሪካ ኤምባሲ ልጆች ያለበት ይመስለኛል ምክንያቱም ኢህአዴግ እነዚህ ሰዎች ብዙ ፈልጎ ይጠራል ብዬ አላስብም በቴቪያ ሁሉ ተጠርተዋል እኛ ተጠርተናል ሌሎችም በኢትዮጵያ ፕሮሚናንት ናቸው የሚባሉ ሰዎች አሉ እንደተነገረኝ አንድ 40 የሚሆኑ እና ይሄ ሁሉ የአሜሪካ መንግስት ርዕሰ ብሔር እዛ አራት ግብዣ ላይ ሲገኙ የእሳቸውን እዛ መገኘት የሚመጥን እና የአሜሪካን ገጽታ እንዲመጥን ተደርጎ ኢንክሉሲቭ እንዲሆን የእነሱም ፈቃድ እና በነዛ በሾርት ሊስት በተደረጉ ሰዎች ላይ የኤምባሲውን ማስተያየት እንደሚኖርበት እገምታለሁ። ከተጠራ ኮንፌንሽን ጋር ምክንያቱም ብዙ ጊዜ ኢህአዴግ ሲፈልግ የራሱ ፎረሞች የራሱን ደጋፊዎች እንዲሁም ደግሞ ራሱ ፖለቲካ ፓርቲ የሚላቸውን ሰዎች ነው እንዲሰብስባለ ነገር ሚያል እንደዚህ ጥረት ያደረግ አይታይም እና በግምት እነሱም ያሉበት ይመስለኛል። ግን ካርዱ የተዘጋጀው ኢትዮጵያ ጠቅላይ ሚኒስትር በሚል ነው ተዋጅነቱ እና ለአሜሪካ ፕሬዚዳንት ክብር በሚል
በዋነኝነት እርሶ ያልሄዱት በፕሬዚዳንት ባራክ ኦባማ ባደረጉት ንግግር ምክንያት ነው ወይንስ ተያያዥ ምክንያቶችም ነበሩ?
እንግዲህ ተያያዥ ናቸው ሁለቱም ነው። አንደኛ እኔ ይሄ መንግስት አሁን ባለው ሁኔታ 100% አሸንፎ ብዙ ጓደኞቻችንን ምክር ቤት ከቶ የቅርብ ጓደኛዬና ማውቀው ሰው ሁሉ በአደባባይ አስገብሎ እና በዘመቻ ፓርቲ ሊያጠፋ እየደረሰ ባለበት ጊዜ ምንም ነገር እንዳልተፈጠረ አድርጎ ከተቃዋሚዎች ጋር እየሰራን ነው ይኸው በጋራም በሀገር ልጅነት ተሰባስበን እርስዎን ለሚተበረው ጊዜ ተገናኝተናል የሚል መልዕክት ለመላክ ኢህአዴግ እንደፈለገው አውቃለሁ። ሁለተኛም ደግሞ የአሜሪካ መንግስት እንዲሆን ተቃዋሚዎችም አንድ ላይ ሆኖ ለቤተሰብ ሰጥተዋል በተናገርኩትን ጊዜ ይሁን ተሰጥተዋል ብለው ያንን ይህን መንግስት ይመሰረታል የተመረጠ አድርጎ እዛ እንደሚያግዝላቸው ፈልገዋል። ስለዚህ የሁለቱም ኢንተረስት እንዳለበት ስላወቅ እሳቸውም ሆነ ኢህአዴግ ድርሻ ድርሻቸውን በዚህ ግብዣ ውስጥ አለመገኘታችን ለሁለቱም ቅሬታችንን በተለያየ መልኩ እንዲነሳቸው ነው ማድረግ ነው።
ሀሎ 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 ይቀጥ ይሰማኛል
እንዴ? ለሁለቱም አካላት በኢህአዴግ በኩል ያሉትም በአሜሪካኖች በኩልም የየራሳቸውን ጥፋት የማንገኝበት ምክንያት ለሁለቱም በግልጽ ተናግሬ ነው ይፋ አድርገን። አንደኛ አሁን ኢትዮጵያ ላይ ያለበት ሁኔታ እንደዚህ አይነት የቅም ተስራት ላይ መገኘት ትክክል ስላደለ፣ ሁለተኛም ደግሞ ብዙ ዜጎች በታሰሩበት በታፈኑበት ሁኔታ ይህንን መንግስት 100% አሸንፎ በዲሞክራሲ የተመረጠ ነው ብሎ ማመጣቸው በታቸው የክብር ግብዣ ላይ መገኘት ስላልፈለኩ እንግዲህ በሁለቱም ምክንያቶች ያልተገኘው።
በጣም አመሰግናለሁ። አንዳንድ ሰዎች ግን የርሶን በራት ግብዣው ላይ አለመገኘት በተወሰነ ሲታቹ አይተናል። ለዚህም ያቀርቡት ሐሳብ ምንድነው? በራት ግብዣው ላይ ቢገኙ ፕሬዝዳንቱን በአካል የማግኘትና የማናገር እድል ይኖራቸው ነበር። ይሄንንም እድል አጥተዋል ይላሉ። የርሶ አስተያየት ምንድነው?
ወይም እንግዲህ ሰዎች ይሄንን የመግለጽ መብት አላቸው። ግን የትኛው መልእክት አስተላልፈዋል ነው ዋናው ነገር ነው እንጂ በነገራችን ላይ እኔ ከማውቀው በላይ አሜሪካኖች ለኢትዮጵያ እንደሚያውቁ የማያውቅ ሰው የለም ነው ማለት ነው። እንደዚህ ላይ ግንዛቤ የሌለው ሰው እና ይሄን ሁሉ ደግሞ መረጃ ኤምባሲውም ሳይድም ምንም ተባለ አሜሪካ ድርጅት ሁሉ ይህን ይኖረው በሚያውቁ ሰዎች ሁሉ ብሪፍ ተደርገው እንደሚመጡ ያለማወቅ ነው ማለት ነው። ለማንኛውም አጣራቸው መልካቸው ነው። ግዚያ ላይ በሚገኙ ግግር ሳቸው የፖለቲካ አጣራቸውን የሚያስተዘው ካለ ትክክል አይመስለኝም። ለማንኛውም ግን አለመገኘቱ አሜሪካኖችን ክብር የሚፈልጉ ሰዎች ናቸው። በኢትዮጵያን ትልቅነት ያካሉ እኔ አለመገኘቱ ትልቅ መልእክት የሚልክ ይመስለኛል። ከመገኘቱ በላይ እንግዲህ በዛ ደረጃ ተገኝተው ምናልባት ለሰላምታና ለትውውቅ ያህል ምንወግኙ ይኖር ይሆናል። ግን ዝርዝር የፖለቲካ ጉዳዮችን በዛ ሁኔታ ያግሮ አንድ ነገር ለማድረስ በፍጹም ስለማይቻል እኔ ደግሞ በግሌ ፕሬዚዳንት ኦባማን አገኘኋቸው አላገኘኋቸው ነገ ሌላ ሰው ይመጣል ከነገ ወዲያ ሌላ ይሆናል እንደ ልዩ ሁኔታ ላይ ዋናው ነገር በትግሌና በያዝኩት አላማ ውስጥ እዛ ቦታ ለመገኘት እና ለመገኘት ምን ፋይዳ አለው የሚለው ነገር ነው። እና ፋይዳው አለመገኘቱ የተሻለ መስሎ ታይቶናል። እንግዲህ ብዙ ሰውም ያን የደገፈው ይመስለኛል።
በአፍሪካ ህብረት አዳራሽ ባደረጉት ንግግር የመገኘት እድል ገጥሞታል ኢንጂነር?
አዎ እዛ ላይ ተገኝቻለሁ። ያው የክብር ነገር የሚመለከት አይደለም፣ መልእክት የምታስተላልፈበት አይደለም። በሺዎች የሚቆጠር ሰው ተገኝቶ ያው ኢንስፓይሬሽናል የሆነ ንግግር የሚነገርበት ስለነበር ምን ሊሆን ይችላል ከትላንቱ በኋላ አቋማቸው የሚለውን እንደማየት ተገኝቼ ነበረ እና ያው ተከታትያለሁ።
እንዴት አስተያዩት? በመጀመሪያው ቀን ከአታበላ ማርያም ጋር በሰጡት ጋዜጣዊ መግለጫ እና በማግስቱ በአፍሪካ ህብረት ለአፍሪካ መሪዎች የተነገሩት ንግግር
እሱ እኔ እንዳየሁት ይሄ ሃይፖክሪሲ የሚሉት አይነት ንግግር ላይ በአጠቃላይ ጥላላ የሆኑና መርህ የበዛባቸው ንግግሮች ለመናገር ከዚህ በፊት በጥንቃቄና በዲፕሎማቲክ ቃላት በታሽ የጋራ መግለጫ ላይ ያደረጉትን ነገር ፖሊሽ ለማድረግ የተደረገ ዘዴ የበዛበት ንግግር ነው። ይሄ ጋና ላይ ሲናገሩ፣ ግብጽ ላይ ሲናገሩ፣ አሁንም ሲናገሩ ዝም ብሎ አጠቃላይ ንግግር ነው እና በፖሊሲ ጋር አይመርምም። እንደውም ማታለል የበዛበት እና ማታለል ኢህአዴግ ከአሜሪካን የተምረዋል ወይ አሜሪካን ውስጥ ኢህአዴግ ተምረዋል ባላቅም ያ ንግግር ማታለያ የበዛበት ነገር እንጂ የፖሊሲ ንግግር እንዳልሆነ አቋም ወስደናል። እዛው ላይም ስወጣ ከስብሰባው ያናገሩ ምንጮች እንደሆነች ሁሉ ያንን ነው የገለጽኩላቸው።
ኢንጂነር ወደ ሌላ ጥያቄ አልፋለሁ። እንግዲህ በኢትዮጵያ ውስጥ አሁን ያለው ስርዓት በሃይማኖት ጣልቃ በመግባት ብዙ ይተቻል፣ በእስልምናውም በክርስትናውም። በቅርቡ የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ አባላት ላይ ከባድ የሚባል የእስር ቅጣት ተላልፏል። ሰማያዊ ፓርቲ እንደ ፓርቲ ይሄን ጉዳይ እንዴት ነው የተመለከተው?
እንዳይታችሁት እንደሆነ ይሄንን ኢህአዴግ ይህን ጊዜም አፋራም ድርጅት እንደሆነ በተከታታይ ይህን ጉዳይ በተመለከተ አቋም እንደወሰድንበት የወሰነ ውሳኔ ሁሉ በፍጹም በፖለቲካ የታሸና የፖለቲካ አቋም እንጂ ምንም አይነት የፍርድ ውሳኔ እንዳደለ ፍጹም ተቃውሞን አቋማችን ወስደ። ግን ይህንን ጥያቄ ልንመልስ የምንችለው ኢህአዴግ እዛው መግለጫችንም ለእንዳየን ለመምህራን ማህበር ሌላ መምህራን ማህበር ያቆማል፣ የአማራ ድርጅት ብሎ ሲያቋቁሙ ሌላ የአማራ ድርጅት ያቋቁማል፣ የኦሮሞ ድርጅት ብሎ ሲያቋቁሙ ሌላ የኦሮሞ ድርጅት፣ የሰብአዊ መብት ብሎ ሲያቋቁሙ ሌላ የሰብአዊ መብት ድርጅት። አሁን ደግሞ ያሁኑ ጨረሰና ሃይማኖቱንም ምንም መሪዎችን የመቆጣጠር ነበር ያህል በቀዋለና ሌላ የሃይማኖት ድርጅት ደግሞ እሱ የሚፈልጉ አይነት ለመፍጠር ሲሄድ አሁን ወደ እሳት መጫወት ላይ እየገባ ይመስላል። ለማንኛውም ግን ይህንን መልካት ይዘን መሄድ የምንችለው አጠቃላይ የነጻነት ትግሉን የሚያጠናክር እንደሆነ፣ ስለዚህ ደግሞ ሁሉም የህብረተሰብ ክፍሎች ከጎናችን እንዲቆሙ ጥሪ ያስተላልፈን። የሚሰማም ከሆነ ኢህአዴግ ይሄ ለሀገር የማይበጅ ለሰላም የማይበጅ መሆኑን አውቆ አስፈላጊ መፍትሄ እንዲያደርግ ብለናል። ለማንኛውም ግን ከኢህአዴግ እንደዚህ አይነቱን ነገር መጠበቅ ራስን ማታነቅ ስለሚሆን ትግሉን አጠናክሮ መግፋት እንዳለብን ግልጽ አድርገናል አቋማችን።
አመሰግናለሁ። ሌላ አንድ ማነሳው ጥያቄ ምናልባት እርስዎ ተናገሩ ከተባለው ነው። ከዚህ ቀደም በተለይ አሁን በሀገራችን ውስጥ ያለውን ጭቆናና አስከፊ ስርዓት በሰላማዊ መንገድም እየታገላችሁ ያላችሁበት ሁኔታ አለ። ከዚህ ጋር ተያይዞ አንዳንድ በሰላማዊ መንገድም የሚታገሉ ግለሰቦችም ወደ በረሃ የሚወርዱበት አጋጣሚ አለና ይሄም ባይወርዱ ነው የሚገርመኝ ጫካ መግባታቸው ምንም አያስደንቅም የሚል አስተያየት ሰጥተዋል ይባላል። እና እንደው በዚህ ላይ የሚሉት ነገር ምንድን ነው? ይሰማል አይደል? አሁን ይቀጥሉ። አሁን ተቋርጦ ነበር።
ያው አይኔ እንግዲህ ተረሻለሁ አስታብየኝ ምን እንደምታልኩ። እሺ
አመሰግናለሁ። እንደው ታያጅ ጥያቄ ነው። የኢትዮጵያ ህዝብ ታዳ አሁን ባለው ሁኔታ በዚህ የምርጫ ፖለቲካ ብዙዎች በሚሉት በየአምስት አመት በሚደረግ ምርጫ እንደው አሁን በስልጣን ላይ ያለውን ስርዓት ቀይሮ ዲሞክራሲያዊት ኢትዮጵያን ለመገንባት በሚደረገው ጥረት ምን ያህል ተስፋ አለው ይላሉ እርሶ?
አይ እንግዲህ ተስፋ ሰላማዊ ትግል ነው ማለት ነው። ምርጫ የሚለውን ነገር አርገንም ማናቅም ነው። ምርጫ ነፃነትና እኩልነት ፍትሃዊነት በሌለበት ሁኔታ የሚደረግ ምርጫ ቃል በቃል የምንለው ማላገጥ ነው የምንለው እኛ። ስለዚህ ፍትሃዊ የሆነ ምርጫ ለማድረግ መጀመሪያ ነፃነት ቅድመ ሁኔታ ነው የምንለው። ስለዚህ ነፃነት ትርጉሙ ራሱ የአማራጭ መኖር ነው የምንለው እና ለነፃነት ነው የምንታገለው እንጂ አሁን ባለው ተቋም ሁሉ ምርጫ ይደረጋል ብለን አናምንም። ነፃነት ለፍትሃዊ ምርጫ ብለን ሰማያዊ ፓርቲ በተደጋጋሚ እንደዛ አይነት እንቅስቃሴ ሲያደርግ በዛ መሰረት ነው ለዛ የሚደረገው ትግል ካለግን ሰላማዊ ትግል አሸናፊ እንደሆነ በአመሰንስዋስነት ህዝባዊነት የተሳተፈ መልኩ ሰላማዊ ትግል እንደሚሰራ ምንም ጥያቄ የለኝም። ግን አሁን ባለበት ጊዜ ክበል የአምስት አመቱ አንድ ጊዜ እየመጡ ኢህአዴግን ማጀብ ነው ሰላማዊ ትግል ብሎ የሚያምን ሰው ካለ በእንደዚ አይነቱ ጊዜ ማጥፋት የሚሆን የሰማያዊ አባላት ጊዜም የለንም። ምንም በራሴ በእንደዚ አይነቱ ሁኔታ መቆየት አልፈለግም። ግን የሰላማዊ ትግል ማለት ከአምስት አመት አንድ ጊዜ የሚመጣ ምርጫ ነው ማለት አይደለም የሚለው አቋም ነው።
ኢንጂነር አመሰግናለሁ። እንግዲህ የመጨረሻ ጥያቄን አነሳለሁ። እንግዲህ እንደሚያውቁት በኢትዮጵያ ያለው ስርዓት ኢትዮጵያ በመግብ ራስዋን መቻሏን በተደጋጋሚ ይገልጻል። በየአመቱም የ11 ከመቶ እድገት እንዳለም ይነገራል። በጣም በሚገርም ሁኔታ በአሁኑ ሰዓት ከፍተኛ የራባ አደጋ በሀገሪቷ ላይ ማንጀበቡ ዓለም አቀፍ ሚዲያዎችም እየዘገቡ ነው። በተለይ በአፋር አካባቢ በሺ የተቆጠሩ ከብቶች ማለቃቸውም ይነገራል። በቪዲዮም እየታየ ነገር ነው። እንዲሁም በርካታ ህጻናት ከዚሁ ጋር በተያያዘ የሞቱ መሆኑ ይታወቃል። ሰማያዊ ፓርቲ ምንም እንኳን ያው እንደ መንግስት ባይሆንና ምንም ማድረግ ባይችል እንኳን ረሃቡ እንዳይታፈል ለሚመለከታቸው አካል በማሳወቅም ይሁን በሌላ መልኩ ምን አስተዋጽኦ እያበረከተ ነው?
አዎ እንግዲህ እዚህ ላይ አሁን ምን ያው ችግሩ መፈጠሩን በተለያዩ ሚዲያዎች እየተገለጸ ነው። የዓለም አቀፍ ድርጅቶችም ይዘውታል እንዳልከው። ይህንን ግን አሁን ለጊዜው ምንም ባለል ይሻላል። እየሰራንበት ያለ ነገር አለ። መስራችንም የበለጠ አስቸጋሪ ሊሆን ስለሚችል ሌላ ጊዜ እናወራበታለን። ግን በዚህ ዙሪያ ስራ እየሰራን መሆኑን ልነግር ፈልጋለሁ።
የ11 ከመቶ አመታዊ ኢኮኖሚ እድገትና ረሃቡንስ በእርሶ አይን እንዴት ይታያል?
አይ ይሄ ቆም እንደው ሊዲንግ ኮሽን የሚባለው አይነት ነው የምጠይቀኝ። አሁን መጀመሪያ እድገቱ ኢህአዴግ ካድሬዎች ወይም ደግሞ ስራቸውን ላለማለት የመንግስት ጋር ያደረገው የሚቆጠሩት የመንግስት ሰራተኞች ይሄን ሪፖርት ሙሉ ይያሉ ሲባሉ የሰሩት ነገር ነው ነው የመንግስት ሰራተኞች ፈርክ ያለው ነው። ሪፖርቶች እንዴት ከታች እንደሚመጡ እንዴት ኩክድ ዳታ አዛው እንደሚገባ እንዴት የሚባለው ሁሉ ያለም አቀፍ አበዳሪ ድርጅቶች ያንን ሚኒመም ሪኳየርመንት ያድርጉ ማማራቱን ትብብር መስጠት ለራሳቸው ለመለጠት እንደ አሜሪካ ያሉት መንግስቶችም ይሄንን መንግስት ዲሞክራሲ ነው ማለት አይችሉም። ስለዚህ ሌላ የዳበሰ ማውጣት አለባችሁ ቢያንስ ልማት አመጣ ያሉ ማውራት አለባችሁ። ያዲግም ሌላ አማራጭ ለሌለው ይሄን ማውራት አለበትና ለዛ ተብሎ የተከለባበረ ነገር እንደቁም ነገር የሚቆጥር ሰው የለም። ይሄው ማክበርበርና ማጣለል ብዙ ሳይርቅ በአንድ አጭር ሰዓት ዝናብ መጥቷል የተጋለጠ ነገር ነው። ያው እንግዲህ እንደ ባንድ ለመልኩ ሳይሆን ይሄ ያዲግ የማጣለል ዘመን ያበቃለት መሆኑን እግዚአብሔርም እንዳረደደውና ነገሮች ሁሉ በፍጥነት እየተገለጡ ያለ መሆኑን ያሳያል። በተረፈ የኢህአዴግን ንግግር እንደ እውነት የቆጠረ ሰው ስንመለ ያንን ለማስተባበል ጊዜ ማጥፋት አስፈላጊ አይመስለኝም። ግሩ
አመሰግናለሁ። እንደ መጨረሻ አጭር ኮመንት የሚያደርጉበት ነገር ከሆነ ብዬ ነው። ሰሞኑን የሀገር ውስጥ መገናኛ ብዙሃን በተለይ የዲያስፖራ ሳምንት በሚል ይመስለኛል ከፍተኛ ከመረቻቻ በየቴሌቪዥኑ ያየን ነው። ረሃብ አንድ ጎን ኢትዮጵያ ውስጥ ገብቷል ይባላል። በውስኪ ሲራጩም የውጭ ያለውን ሰው ለማማለልና ለሚያዝ የሚደረግ ጥረት በጎን ይታያል። ይሄ እንዴት ታዘቡት?
እኔ እንዲህ ያለው ግድርግር አንደኛ ብዙ ጊዜ ድርጅት ባዶ ከውስጥ ሲሆን ነው እንዲህ አይነት ማስመሰያ ነገሮች ይታዩ። ኢህአዴግን የውስጡ ባዶነት በሰፊው ስንትዋ አድርጌ ያየሁበት ነገር ነው። ሁለተኛ ኢህአዴግ አሁን አንድ የሚያስተሳስረው አይዲዮሎጂ ኑሮት ሳይሆን ሁሉንም በጥቅም ለመሸንገል እና መገናኛቸውና የሚያስተሳስራቸው ክር በሙሉ ከሀገር ውስጥ እስከ ውጭ ሀገር ድረስ ጥቅም መሆኑ እንጂ ለሀገር የሚሰሩ በተለያዩ ካምፓኒዎች የሚሰሩ በከፍተኛ ዩኒቨርሲቲዎች የሚያስተምሩ በሀገር ደረጃ የኢትዮጵያ ዩኒቨርሲቲዎች በልምድ ልውውጥ የተለያዩ ባለሙያዎችን የሚደግፉ ኢትዮጵያውያን በሰፊው ሲናገሩ ሳይሆን ተራ ፕሮፓጋንዳ ነው። በውጭ የኖረ ሰው ለሀገሩ የተለየ ነገር ሊያደርግ ዋጋ ሊከፍል በውጭ ሀገር ያገኘውን ህይወት እንጂ ሬትና ቢስን መጣብር እንሆናለን እየተባለ የሚቆራ ነገር እኔ አሁን የምሰማውና የማየው ነገር ሁሉ የኢትዮጵያውያንን ትልቅነታችንን፣ ክብራችንን፣ የሞራል ሰዎችንን ይልንታ ያለን መሆናችንን ሁሉ ጨርሶ የሚያጠፋ ነገር ነው እንጂ ሁኖ ያየሁት የኢህአዴግንም ጥቅመኛነት ሰውን በዛ ዙሪያ ተሰብስቦ በአጭር ጊዜ የሚፈልጋትን ነገር ለማግኘት የሚያደርገው መሯሯጥና መራኮት ሳይ የባህሪና የጠባይ መበላሸትም እንደመጣብን ተገንዝቤበታለሁ እንጂ ከዛ አልፎ ሲታና ያስተሳሰን ሮጣ አግኝቶ ለኢህአዴግ ግድሜ ያራዝምለታል ብዬ አላስብም። እንደውም ብዙዎቹ ሰዎች እንዲያናድግና በኢህአዴግ ላይ ቅሬታ እንዲያደርበት አድርጎ እንደሆነ እንጂ ሌላ ምንም ነገር የለውም። እንዳልከው ግን መገጣጠሙ ደግሞ ያሳዝናል። በእርግም ወደ ኃይለስላሴ እንዲህ አይነቱን ነገር ለማለባበስ ያደርጉ የአብዮት ባል እያለ ደርግ ያከብር ነበር። ንጉሱም ልደታቸውን በእንደዚህ ሁኔታ ከበሩ እየተባለ ይባል ነበር እና አሁንም ደግሞ ከሀገር ውስጥ እስከ ውጭ ሀገር ተጠቃቅሰው ሰው በረሀብ እየረገፈ ባለበት ጊዜ እንዲህ አይነት ነገር ማድረግ የግፉን ደረጃ እንድንረዳና እንደ ኢትዮጵያ ሕዝብ ወደ ውስጥ እንዲያለቅስ የሚያደርግ እና አሳዛኝና አሳፋሪ ተግባር ነው። ደግሞ
እኔ በበኩል ያስኳቸው ነጥቦች ጨርሻለሁ። ኢንጂነር፣ እርስዎ የሚያስተላልፉት መልእክት ካለ?
እንግዲህ የተለየ መልእክት ካለ እስካሁን ስጠይቀ ይቆይሰሃል። እኔም ደግሞ እስከዛሬ እንዲያለን ጥያቄ በይፋ ጠይቄ አላውቅም። ሰማያዊ ፓርቲ አሁን በቅርቡ እንደነገርኩ ጠቅላላ ጉባኤውን ያደርጋል ከሶስት አመት አንዴ። እንደዚሁም አዲስ አመት ስለሆነ የስድስት ወር የአንድ አመት ኪራይ የሚከፍልበት ጊዜ ነው። ያለውን ጉባኤ ለማድረግ ደግሞ ከሁሉም የሀገሪቷ ክፍሎች ሰዎች ተሰብስበው እስከ 400 የሚደርሱ ሰዎች ጉባኤ ማድረግ እሱ በጣም ከባድ ነው። ይህም በተመለከተ በስዊድን የሚኖሩ የሰማያዊ ደጋፊዎችን እንደ ዋጭር ጊዜ የቻሉትን ያህል ድጋፍ እንዲያደርጉ ቀይን አስተላልፋለሁ። በአጠቃላይ ይሄ ወጪ በቅርብ ጊዜ ከ500,000 ብር በላይ ይጠይቃል። ይሄ ለሰማያዊ ብዙ ወጣቶች በራሳቸው ፍላጎት የሚሰሩ ሰዎች ያሉበት ነው እና ይህንም በመደገፍ ረገድ የሚችሉትን ሁሉ ነገር እንድታደርጉ
እኔም እንግዲህ እስካሁን ስጠይቀኝ ቆይታል። እኔም ይህ ጥያቄ ነው ወደ እናንተ አቀርባለሁ። በተረፈ ደህና ሁኑልኝ።
ኢንጂነር ይልቃል፣ እንግዲህ የኢትዮጵያ ድምጽ ሬዲዮ በስዊድን የሚገኘው እዚህ በስዊድን ያሉም ሌሎችም በአውሮፓ የሚከታተሉት ይህን ነገር ያዳምጣሉ። እስከምረዳውም በስዊድን የሰማያዊ ፓርቲ ድጋፍ ማህበር አለ። ይህን ጉዳይ ቸልላሉ ብዬ አልልም እና ያው እንደሚሰሙ ተስፋ አደርጋለሁ። ጥሩ ምላሽም እንደሚኖር ተማመናለሁ። ኢንጂነር ይልቃል ጌትነት፣ የሰማያዊ ፓርቲ ሊቀመንበር፣ ለሰጡን ሰፊ ማብራሪያ አመሰግናለሁ። እንግዲህ ቸሪክ ጠመን በተመሳሳይ ጊዜ እስክንገናኝ እግዚአብሔር ይስጥልኝ።
እሺ፣ እኔም ለተሰጠኝ እድል አመሰግናለሁ። ደህና ሁኑልኝ። በርቱ።
አሜን። አድማጮቻችን እንግዲህ ፕሮግራማችን ወደ መጠናቀቁ እየደረሰ ነው። ጥቂት ደቂቃዎች ይቀራሉ። ከመዝጋታችን ከመሰናበታችን በፊት ያው ደጋግመን ማስታወስ ገባን ይሆናል። አዲስ አመትን ጉዳይ ቀደም መጀመሪያም በሰፊው አንስተናል። የኢትዮጵያ አዲስ አመትና የኢትዮጵያ ድምጽ ሬዲዮ በዓል በሴፕቴምበር 12 በሮክስ ፌድ አዳራሽ ይከበራል። ከወዲሁ ኢትዮጵያውያን ፕሮግራሞቻቸውን አጀስት በማድረግ በዛን ቀን እንዲገኙ ልጆቻቸውን ይዘው ሁሉም ቤተሰብ እንዲገኙ ጥሪ እናቀርባለን ማለት ነው። ቀደም ብሎ ለነበረው ደግሞ ኢንተርቪው ኢንጂነር እናመሰግናለን። መጨረሻ ላይ ያነሱት ጥያቄ አለ፣ ሁሉም ሰው እንዲረዳ በተቻለ አቅም አሁን ትልቅ ኮንግረስ ያካሄዳሉ፣ ስብሰባ ሁሉን አቀፍ ማለት ነው። ለዛም ይሆን
ገንዘብ ያስፈልጋቸዋል። ደግሞ በዚህ በስዊድን የተቋቋመ የሰማያዊ ፓርቲ እንትናለና እዛ ላይ ሁሉም ሰው ተገኝቶ ያቅሙን ያህል ቢረዳ መልካም ነው እንላለን። ከዚህም ሰማያዊ ፓርቲ ያሉትን ሰዎች እዚህ ጋብዘን እንዴት እንደሚያደርጉ ከእናንተ ጋር ያለውን ኢንፎርም ያደርጋችኋል
ብለን አስባለሁ። ትግሉ በየፊናው መቀጠል አለበት። በሀገር ቤት ውስጥ የሚንቀሳቀሱትንም መደገፍ ያስፈልጋል። በሌላ ዜና ደግሞ ትናንትና ነው በዚህ በኢንተርኔት መንዳያውት በአሜሪካ ዳላስ አርበኞች ግንቦት 7 ለመደገፍ የተደረገው የገቢ ማሰባሰቢያ በጣም በሚያምርና በልዩ ሁኔታ መጠናቀቁና ይሁንና ይቻለው እና ገቢም ተገኝቷል። ለጨረታ ያቀረበ ያንደርጋቸው ምስል በ40000 አሜሪካን ዶላር ተሽጧል። እና እንግዲህ ትግሉ በየፈርጁ ቀጥላል ማለት ነው። እንግዲህ ፕሮግራማችንን
በማገባደል መጨረሻ ላይ ነን። መልካም በዓል እንላለን፣ መልካም አዲስ አመት እንላለን። በአዲስ አመት በአዲስ ነገር እንገናኛለን ብለን አስባለን። እስከሚቀጥለው ሳምንት
መልካም ሳምንት።